የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘወትር አክብሮት ሰላምታችንን ያስቀደም የዛሬ ነሐሴ 9 ቀን 2013 ዓ.ም ተምረት ወይም እንደ አውሮፓውያን አቆጣጠር የኦገስት 15 2001 ቅንብራችንን ይዘን ቀርበናል። ኢትዮጵያን በማፈራረስ ሀብቷን በመዝረፍ ህዝቧን እርስ በርስ በማናከስ በማፈናቀል በማጋደል ለስር በመዳረግ ለ27 አመታት ያህል በመሳሪያ ኃይል አስገድዶ በመግዛት ታሪክ ይቀር የማይል ወንጀል ሲፈጽም የቆየው ወያኔና ትህነግ በህዝብ መስዋዕትነት ከስልጣኑ ማማ ከተባረረ በኋላ አገር በቀል በሆኑ የኢትዮጵያ ጠላቶች ታግዞ አዲስ ወረራ በሰፊው እያካሄደ ነው። ኢትዮጵያንና ኢትዮጵያዊነትን ከሁሉም በላይ ያማራውን ነገድ ለማጥፋት በደደቢት ዘመኑ ቃለ መሐላ ፈጽሞት የነበረውን እርኩስ ተልእኮ በድጋሚ በኢትዮጵያ ምድር ለማስፈን ሙሉ ጦርነት ያካሄደ ይገኛል። ታላቋን ትግራይ ለመመስረት በሚል በጸረ ኢትዮጵያ አቋም የተመረዘው የትግሬ ነጻ አውጭ ድርጅት በለምነታቸው በተፈጥሮ ሀብታቸው ጠቃሚነታቸው ውብ በሆኑ ወንዞችና ጅረቶች የተከበቡና ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ለትግራይ ክፍለ ሀገር አጎራባች ከሆኑት ክፍለ ሀገራት ለመንጠቅ ወንጀሎችን እየፈጸመ ነው። በረጅሙ የኢትዮጵያ ታሪክ የአማራ ግዛቶች የሆኑ ይዞታዎችን ከሰላሳ ዓመታት በላይ ሲቆጣጠር ከቆየ በኋላ በአማራው ልዩ ኃይል ሚሊሻና ፋኖ ታላቅ አንጸባራቂና አኩሪ ታሪክ የተከናወነው የማንነት ማስከበርና የግዛት ይዞታ አብይ በሚያራምደው የኦሮሞማ ፕሮጀክት በሚፈጽማቸው አሻጥሮች ምክንያት በተለይም የመከላከያ ጦር ተብዬው የተሸከመውን የጦር መሳሪያ ለትግራይ ነጻ አውጭ ድርጅት እንዲያስረክብ በተሰጠው ትዕዛዝ መሰረት በተፈጸመ ደባ ዛሬ በአማራው ላይ ዳግም ወረራ እውን ሆኗል። ትነጎያኔ የኢትዮጵያ ታሪካዊ ጠላቶች ቅጥረኛ በመሆኑና ለኢትዮጵያ ህልውና የቆመ መንግስት አገሪቷ ከማጣቷ ጋር ተያይዞ አማራው የህልውናው መጥፋት አደጋ ተደቅኖበታል። አማራው ከሰላሳ ዓመታት በላይ በመራራ ትግሉ ወቅት ከገጠሙት መከራዎች በባሰው ሁኔታ በኦሮሞማ ፕሮጀክት በወያኔና በሱዳን ወረራ እንዲሁም በጸረ ኢትዮጵያ መንግስታት ፕሮፓጋንዳ ተከቧል። እንዲሁም የአማራ የህልውና ትግል ከራሱ ከአማራው ተወላጅ መካከል በባንዳነት ከተሰለፉትም ጋር ትንቅንቅ ላይ ይገኛል። በወያኔ ስልጣን ዘመን ለ27 ዓመታት በላይ በአማራው ላይ በወያኔዎችና በጀሌዎቻቸው ሲፈጸሙ ከነበሩ የሰብአዊና እጅግ ሰቅጣጭ ድርጊቶች ይህ ትውልድ ሳያገግም ተረኛው የኦሮማ መንጋ የነበረውን መዋቅር ለማስቀጠል በጀመረው ስምሪቱ ዋና ጠላት አድርጎ እየተንቀሳቀሰ ያለው ከአማራ የጸዱ ስፍራዎችን የማበራከት ጉዳይ በመሆኑ የናብይ አገዛዝ የወያኔ ወንጀሎችን የስምሪት አቅጣጫ ወራሽ በመሆን እየሰራበት ነው። ፋሽስቱ አብይ የኢትዮጵያዊነት ልዩ መገለጫና የቀጣይነቱ መሰረትና ምሰሶውን አማራውን ለማስጨረስ ፈቶና አስታጥቆ ጃዝ ብሎ ለቆታል። በመሆኑም አብይና አጋሮቹ የአማራው ደመኛ ጠላቶች ናቸው። በአሁኑ ወቅት አብይና ወያኔ የኢትዮጵያ ጠላቶች ጉዳይ አስፈጻሚዎች በመሆን አብረው እየሰሩ ነው። ምዕራባውያን ወያኔን በእጅጉ የሚወዱበት የተለያዩ ምክንያቶች አሏቸው። ከሁሉም በላይ የካሃዲ ቡድን አገር ሻጭ በመሆኑ እንደ ልባቸው ያዙታል። የኢትዮጵያን አንድነትና አብሮነት ለመሸርሸር ይጠቀሙበታል። ቀደም ባሉት ዘመናት የኢትዮጵያ ጠላቶች በሰሜን በኩል ሲንሸራሸሩ እንደነበር ሁሉ ዛሬም ትግሬዎች የጠላቶቻችን አስተናጋጆች ናቸው። ወያኔ በ27 ዓመታት የሥልጣን ዘመኑ ለኢትዮጵያ ጠላቶች ታላቅ የምሥራች ሆኖላቸው ቆይቷል። አገሪቷን በሽያጭ መቸብቸብ፣ በወንጌል ስብከት ስም በቤተ ክርስቲያኗ ውስጥ ተቃዋሚ ቡድን ማደራጀት፣ እርስ በርስ ማናከስ፣ በማኅበራዊ አመለካከትም የሚያለያዩ ሁኔታዎችን መፍጠር፣ ኢትዮጵያን በዘር መከፋፈል፣ ከትግራይ ውጭ ባሉ የኢትዮጵያ ክፍሎች የባዕዳን የእምነት ተቋማትን መዘርጋት፣ በእስልምና እምነትም ተጻራሪ ዘርፎችን መመስረት፣ የኦርቶዶክስ እምነት ለኢትዮጵያ የሕልውና መጠበቅ ዋልታና ማገርነቷን ማሳጣት የመሳሰሉት ጥፋቶች ለጠላቶቿ ምቹ ሁኔታን ፈጥሮላቸዋል። ለቁጭታቸውና ለሽንፈታቸው መበቀያ ወያኔን አቀማጥለው አስቀምጠውልን ቆይተዋል። ተረኛውም መንጋ የእነዚሁ የጸረ ኢትዮጵያ ኃይላት የተራዘመ ክንድ ነው። ባለፉት 3 ዓመታት ወያኔዎች በዋነኛነት የአማራና የኦሮሞ ሕዝብ በአንድነትና በጋራ ለጋራ ብሔራዊ ጥቅምና አገራዊ አንድነት እንዳይቆሙ በማለያየት ረገድ የፈጸሟቸው ሴራዎች ውጤት አምጥቶላቸዋል። ወያኔ በኢትዮጵያ ምድር ሆን ብሎ ያራገበው ኋላ ቀር የዘር ፖለቲካ የኦሮሞን ጽንፈኞች ግልብነትና የከረረ አቋም እንዲመረቅዝ አድርጎታል። በኢትዮጵያ ምድር የሚታየው ሐቅ ቢኖር የኦሮሞ ጽንፈኞች ለወያኔ ጥፋት ተልእኮ ተባባሪ መሆናቸውን ነው። ጠቅላይ ሚኒስትር ተብዬውም ሳይቀር አሰላለፉን ለወያኔ ህወሓት አድርጎ ለወያኔ የጥፋት ዘመቻዎች ተንበርክኳል። የጸረ ኢትዮጵያ ኃይላት በሚሰጡት ትእዛዝ እየተመራ የኢትዮጵያን ፍጻሜ እያፋጠነ ነው። የኢትዮጵያ ሕዝብ ይህ ሁኔታ ተገንዝቦ ከአማራው ጎን ካልቆመ በስተቀር በቅርቡ ለሚከሰተው መበታተን ሁላችንም መርዶ ነጋሪዎች በመሆን በጸጸት መብከንከናችን አይቀሬ ነው። የኢትዮጵያ ሕዝብ ጠላቶች በተቀዳሚ ወያኔና የኦሮሞ ጽንፈኞች በኢትዮጵያ ሕዝብ መካከል የነበረውን ሆደ ሰፊነትና የአብሮነት ስሜት አሟጠውታል። ዛሬ በኢትዮጵያ መሬት ላይ የወደቀው አደጋ የእነዚህ ሴቶች ጭራሹን መጥፋትና ሊከተል የሚችለው አደጋ የቱን ያህል የከፋ ሊሆን እንደሚችል ነው። እውነት እንነጋገር ከተባለ የብዙ ነገዶች ስብስብ የሆነችዋን ኢትዮጵያን በአንድነት አስተሳስሮ ያቆያት የአማራው የአብሮነት እሴቶች እንደሆኑ ግልጽ ነው። በመሆኑም የአማራው መገፋትና መጥፋት በዚህ ከቀጠለ ኢትዮጵያ የምትባል አገር አትኖርም። ለዚህ ነው ጽንፈኞች ትኩረታቸውን በአማራው ላይ ያደረጉት። ለአማራው የቀረበለት ምርጫ አንድ ብቻ ነው። ይኸውም የነጻነትን ክቡር ዋጋ በሚገባ የሚያውቅ በመሆኑ በሕልውናው ላይ የዘመቱበትን ተገቢውን ምላሽ በጥፍ መስጠት እንደሚገባው አማራጩ እንዲሆን አስገድደውታል። ሕወሓት ወያኔ ንብረትንም ሆነ እብደትንም ቀላቅሎ የሚያሰማው ድንፋታ ተያይዞ ለመጥፋት በር ከፍቷል። በትዕቢትና በማናህሎኝነት የቆሰቆሱት ጦርነት በተቀዳሚ ትግሬዎችን ለከፍተኛ መከራ የሚዳርግ እንደሚሆን ስግብግቦቹ ከሃዲዎቹና አገር ሻጮቹ የአንድ መንደር ስብስብ ወንበዴዎች አልተረዱትም ማለት አይቻልም። ጉዳዩ እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ ስለሆነባቸው እንጂ ለመበዝበዙ፣ ለስርቆቱ ቀምቶ ለመጠርቃት የግድ ሥልጣኑ የትግሬ ወያኔ መሆን ይገባዋል ብለው ያምናሉ። ይሉኝታ የሚባል መልካም እሴት ስላልተፈጠረባቸው ለ27 ዓመታት ለኢትዮጵያ ሕዝብ ያሳዩት ትዕቢትና እብሪት የፈጸሟቸው አፈናና የግድያ ወንጀሎቻቸው ሁሉ አላሸማቀቃቸውም። አማራው እንደ ሌሎቹ ሕዝቦች በአንድነት ቆሞ ጠላቱን ሊበቀል ቀርቶ የአማራው ሰቆቃ ከብዷቸው ለመደራጀት የሚሞክሩትን ሲያጣጥል ቆይቷል። ዛሬም የአማራው ሰቆቃና ፍዳ ግድ የማይላቸው በልባቸው ድንጋይ የገባላቸው አማሮች ብዙዎች ናቸው። የአማራ ወያኔዎች፣ የአማራ ኦነጎች በአማራው የሕልውና ትግል ላይ ደንቀራ ሆነውበታል። ሁለቱ ፋሽስት ድርጅቶች አማራውን አጥፍተው ኢትዮጵያን ለማጥፋት ምን ያህል እየተራመዱ ለመሆኑ ሕሊና ላለው አማራ የተሰወረ አይደለም። በጦርነቱ ዥንብር ውስጥ እንደ ውቃቢ ወቅትና ሁኔታን እየጠበቀ የሚያገረሽባቸው ግለሰቦችም የአማራውን የሕልውና ትግል ለብአዴን ብልጽግና ፓርቲ የገጸ በረከት ማቅረቢያ አጋጣሚ አድርገው እየሰሩበት ይገኛሉ። ከዕለት ወደ ዕለት እየከፋና እየከረፋ የመጣውን ዘግናኝና አሳፋሪ የዘር ፖለቲካ ጆሮ ዳባ ይሉ የነበሩ ዛሬ ላይ አብይን እናድን እያሉን ነው። ደሞዝ ተከፋይ የሆኑ ወሬ አቀባዮችም የማደናገሪያ ዘመቻቸውን እያካሄዱ ይገኛሉ። ነጻነቱን ክብሩንና ማንነቱን አስጠብቆ የዘለቀ የብቸኛ ነጻ አፍሪካዊት አገር ባለቤት የሆነውና አማራ በሚቆጩት የኢትዮጵያ ሕዝብ ጠላቶች ጽርስ የገባ መሆኑን በገሃድ ወጥቷል። የአሜሪካ አስተዳደር ኢትዮጵያዊነት ለጥቁር ሕዝብ በነጻነት በጀግንነት ባይበገሬነት ያስቀመጠው አሻራ በወያኔና በኦነግ በኩል ሸርሽረው ባለቤት የሌላት አገር ለማድረግ የሸረቡት ሴራ ዋጋ እያስከፈለ ነው። ወያኔና ደጋፊዎቻቸው የድርጅታቸውን ወንጀል ለመደበቅ ከበሮ የደለቁበት ነው። ይህ የከበሮ ድለቃ እንደ ጨው በመላ አገሪቷ በገዥነት በበላይነትና በሰላይነት የተሰራጨውን የትግሬ ትውልድ ውሎ አድሮ ለመከራ እንደሚዳርገው ላለመገንዘብ ማናህለኝነታቸው ሸፍኖታል። ወያኔ በሳት እየተጫወተ ነው። በጸረ አማራና በጸረ ኢትዮጵያዊነት ስለት ለዘመናት የዶለቱት ሸፍጥ የሥልጣን ማማ ላይ ካወጣቸው በኋላ በሕዝብ አመፅ ተለብልበው ወደ መቀሌ ለመደበቅ መገደዳቸውን ዘንግተዋል። ትግሬዎች ትዕግሥትን እንደ ፍርሃት፣ ማስተዋልን እንደ ሞኝነት፣ ከጠብ ይልቅ ለፍቅር የመረጠውን ሕዝብ ውሎ አድሮ ሊሰነዝር የሚችለውን በትር ግምት ውስጥ አላስገቡትም። ወያኔዎች የማስተዋልን ጥፍጣፊ የላቸውም። የኢትዮጵያን ሕዝብ ለብዙ ዓመታት ያንገሸገሸው አገዛዝ ቂም በቀል ቋጥሮ የከፈተው ጦርነት አጥፍቶ የማጥፋት ድግስ በመሆኑ የነጻነት ጎዳናን ብቸኛ ምርጫው ላደረገው አማራ የሰጡን ምርጫ አንድና አንድ ነው። እነዚህን እጃቸውን በንጹሐን ደም የጨቀየና የአገር ሀብት ዘርፎ ያልጠገቡ ወራሪዎች ላይ ክንዱን አንስቶ የትውልድ መቀጣጫ ማድረግ ይገባዋል። አማራው በአጣዳፊ የህልውናው ማረጋገጫ የጋራ ግብረ ኃይል ማቋቋም ይኖርበታል። ይህ ግብረ ኃይል ከብልጽግና ፓርቲ ተብየው ተቋማት ውጭ መመራት ይኖርበታል። ይህን ካላደረገ ግን የአማራ ዘር ታሪክ ሆኖ እንደሚቀር መታወቅ ይኖርበታል። የሁለቱን ፋሽስቶች ጸረ አማራ ቅንብር የእልቂት ጦርነት ለማክሸፍና ህልውናውን ለማረጋገጥ ብሎም ለጦርነቱ ፍጻሜ ወሳኙ የአማራ ልጆች በግብረ ኃይል ስር ዘብ ለመቆም ሲችሉ ብቻ ነው። አማራ ነኝ የሚል በፋሽስቶቹ ከበባ ከመጥፋቱ በፊት በግንባር እየተዋደቀ ላለው የአማራ ኃይል ያለ የሌለውን ኃይል አስተባብሮ ደራሽ መሆን ይኖርበታል። የወያኔን ግብዓተ መሬት ለማፋጠን ሁሉን አቀፍ የሆነ የሕዝብ ዱላ ያስፈልጋል። የዘር ማጥፋትና የዘር ማጽዳት ወንጀል እየፈጸመ ያለውን ወያኔና ህዋት ላይ የማያዳግም እርምጃ ለመውሰድ ኃላፊነቱ የተጣለው በአማራው ላይ ሆኗል። በመሆኑም የአማራን ህልውና ለመታደግ ሁሉም አማራ ዘብ ይቁም እንላለን። ዘላለም በባርነት ከመኖር ለአንድ ቀን ጀንበር በነጻነት መቆም ታላቅ ዋጋና ክብር ያለው መሆኑን ስለምንረዳ የነጻነቱ ትግል ምርጫችን ነው። በአገዛዙ አነሳሽነት እየተመሩ ከሚፈጸሙ ዘግናኝ ወንጀሎች መካከል ላለፉት 622 ቀናት ወይም አንድ ዓመት ከስምንት ወር በላይ በኦነጋውያን ታፍነው ደብዛቸው ስለ ጠፋው የአማራ ወጣት የዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነጋው ፒዲዮ ፋሽስታዊ አገዛዝ ነው። ለማንኛውም ህሊና ላለው ሰው ሁሉ የህሊና ድምፅ የሚነግረን ሐቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ መሆኑን ነው። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ፣ ወረራና ቂም በቀል፣ ግድያና ማፈናቀል እየተካሄደ ነው። በተለይም አማራው ኢላማ ተደርጎ የዘር ማጽዳት ወንጀል እንዲፈጸምበት በሚደረጉ ጥሪዎች ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም ለአገር ደህንነት አንድነትና አብሮነት ዓላማ ሰንቀው ዘረኞች በለኮሱት ጦርነት የተሰዉትን ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል የዕለቱን ስርጭታችን እናስተዋውቃለን። የዛሬውን ስርጭታችን ሰፊ ጊዜ የያዘው የቃለ መጠይቅ መስተንግዶ ይሆናል። ከሁለት እንግዶች ጋር በኢትዮጵያ ጊዜያዊ ሁኔታ ውይይት እናደርጋለን። ከውይይቱ በፊት ማስታወቂያ ይስተናገዳል። አድማጮቻችን፣ የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም በቀጣዩ ሙዚቃ ወደ ተከታዩ መርሃ ግብር እንሸጋግራለን።
ደግሞ ከፍሊ ሰራ የሆቤት ድረስ ያተገንጣይ ባርደ መጥቷል ከነጦ ከዩ መስመር ታልፈዋል ተነሳ ያከሰው የንጉስ ሚካኤል የሚኒሊክ ታሪክና አብዲስ ሳንገደ በደም ሐድሰው 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 ዛተናው ያገራለታ
አድማጮቻችን ከዚህ ቀጥለን አንድ ማስተካከል እናስተምጣለን። ማስተካከያው ስለ ኮቪድ-19 ክትባት አስፈላጊነት የወጣ ማስተካከያ ነው።
እንደሚታወቀው ኮቪድ-19 ቫይረስን ለመከላከል አገልግሎት የወጣውን ክትባት ያልወሰዱ ዜጎችና ነዋሪዎች አሉ በሚል አንድ የማሳሰቢያ ማስታወቂያ ደርሶን በየሳምንቱ ስናስደምጥ ቆይታችን ይታወሳል። ማንኛውም ክትባቱን መውሰድ አስፈላጊ መሆኑን በጥብቅ አስገነዝባል መልእክቱ። በስዊድን በእድሜ በገፋው ከገፋቱ ልጅ የተጀመረው ክትባት በአሁኑ ወቅት ርሚያቸው ከ16 ከ17 ለሚሆናቸው ደርሷል። ሆኖም በተለያዩ እርሜ ክልል ከሚገኘው መካከል በክትባቱ ዙሪያ ተጠራጣሪዎች ስለመኖራቸው ግንዛቤ መውሰድ ማስታወቂያውን ማውጣት መስሪያ ቤቱ ተገዷል። ይኸውም የደረሰ ማስታወቂያ እንደሚለው በማስታወቂያው መሰረት በስልክ ቁጥር 08-428-429-30 ደግሞ አለው 08-428-429-30 በመደወል የክትባት ሰዓት መያዝ እንደሚቻልና እንዲሁም በድረገጽ www.1177.se በሚለው ብትገቡ ሰፊ ማብራሪያዎችን ስለ ክትባቱ የምታገኙ መሆናቸውን ይገልጻል። አሁን በስዊድንኛና በእንግሊዝኛ ቋንቋዎች የተቀናበረው ማስታወቂያ እንሸጋገራለን። እንከታተል።
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
We can now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-429-20. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
Thank you. ነገር እንደምን
ጤና አስተልደ ዶክተር ደብሩ እንደምን አለ
እንዴ ስንት ዘመናችን ከተገናኘን አንተ ሁሉ
አድማጮቻችን በመግቢያችን ላይ እንደገለጽነው ወደ ቃለ ምልልስ ጊዜ እንሽጋግራለን። ለዛሬው ዕለት ሁለት እንግዶችን ጋብዘናል። እንግዶቻችን አንድ ከአፍሪካ አንድ ደግሞ በአውሮፓ ነዋሪ የሆኑ ናቸው። ከአፍሪካ ዶክተር ደብሩ ነጋሽ ሲሆኑ ከአውሮፓ ደግሞ አቶ አገሬ አዲስ ይባላሉ። ሁለቱም እንግዶቻችን በተለያዩ ጊዜያቶች በኢትዮጵያ አንድነት ሬዲዮና በሌሎችም የህዝብ መገናኛዎች ላይ በመቅረብ ሐሳባቸውን በማጋራት ይታወቃሉ። በተለያዩ ወቅቶችም አግራችን በገጠሟቸው ፈተናዎች ዙሪያም ይሁን ስለመፍትሄዎቻቸው በቃለ ምልልስና በጽሑፎቻቸው ለአንባቢያን ሰፊ ግንዛቤ እንዲያገኙ የነቃ ተሳትፎ ያደርጋሉ። ጤና ይስጥልኝ እንግዶቻችን፣ ይስማችኋል? አቶ አገሬ፣ ዶክተር ደብሩ ይስማችኋል?
አዎ ይስማኛል።
ጎሽ፣ መልካም። በዛሬው ዕለት ለውይይቱ በጋበዝናቸው መሰረት በሰዓቱ በመገኘታችሁ በአድማጮቻችን በሬዲዮኑ የስርጭት ክፍል ምስጋናዬን በማስቀደም ወደ ውይይቱ እንሸጋግራለን። ውይይቱን እኔና ተኮላ እንመራዋለን። ለውይይቱ መግቢያ እንዲሆነን አንድ መሰረታዊ ጥያቄ ላንሳ። በአሁኑ ወቅት ኢትዮጵያ እንደ አገር አለች ማለት ይቻላል ወይ? ጦርነቱን ስናይ ሁከቱንና ማፈናቀሉን በኦሮሚያ በሚባለው አካባቢ የአማራ ተወላጆች ግድያና ሰቆቃ እንዲሁም የሱዳን ወረራን ይህን ሁሉ ስናይ ኢትዮጵያ እንደ አገር አለች ወይ ሊያስብለን ይችላል ወይ? እስኪ ይህንን በዚህ እንጀምርና ወደ ቀጣይ ጥያቄዎቹ እንሄዳለን። በቅድሚያ ዶክተር ደብሩን ላስቀድምና አቶ አገሬ ትቀጥላለ። አንተ ብል ቅር እንደማይላችሁ ተስፋ አድርጋለሁ።
በደስታ።
እሺ ዶክተር ደብሩ ቀጥል በልሽ።
ወርቁ፣ አዎ እውነት ነው። እንግዲህ እስካሁን ድረስ የምናየው እንትን በኖርንበት ታሪክ ውስጥ አገራችን እንደዘቀጠችበት ጊዜ መቼም እንኳን በኖርንበት በኢትዮጵያ ታሪክ ውስጥ ምናልባት በዮዲስ ጉዲስ ጊዜ በነግራኝ ጊዜ ያንንም እንዲሆነችበት ጊዜ ያለ አይመስልም። እጅግ በሚያሳዝን ሁኔታ ላይ ነው ሀገራችን ያለችው። እንደ በርካቶቹ ጠላቶቻችን ምኞት ከሆነ ቸስ አለች የሚያሰኝ እንትን የለም። ኢትዮጵያን የመሰለ ትልቅ ሀገር በዓለም ቀደምትነት ያላት የዛሬ 2-3000 ዓመት ታላላቅ ከሚባሉ አራት አገሮች አንዷ የነበረች እና ማንንም ወራ ማጣቅ ከብዙ አገሮች ለየት የሚያደርጋት ኢትዮጵያኖች የዛሬ ዳር ድንበራቸው ምናልባት ሳስቶ እንደው እንጂ የማንንም ድንበር ያልጣሱ ጨዋሶች የነበሩ ናቸው። እና ዛሬ እውነት ነው አለንም የለንም የሚለው ጥያቄ አግባብ ነው። እና በሚያሳዝን ሁኔታ ላይ ነው መቼም ያለ ነው። እችኑ ልበለግ ዘው
መልካም። አቶ አገሬ በአንተ በኩል በዚህ ጥያቄ ዙሪያ ያንተንም ሐሳብ ልጋራና እናዳምጥ።
እሺ፣ በጣም አመሰግናለሁ በዚህ መድረክ ላይ ተጋብዣ ሳቤን እንዳቀርብ በተለይም ደግሞ ከዶክተር ደብሩ ነጋሽ ጋር ከብዙ አመታት በኋላ በድምጽ ለመገናኘት በመቻሌ ደስ ብሎኛል። ለዚያ ድልም ላበቃን ለኢትዮጵያ አንድነት ራዲዮ ምስጋና አቀርባለሁ። እንግዲህ ወደ ጥያቄው ስመለስ የሚከተሉትን አትሊስት ሰፋ አድርጌ ለማየት ሞክራለሁኝ እና እድሉና ጊዜው እንደሚሰጠኝም ደግሞ ተማመናለሁ። እንግዲህ አሁን አገራችን ኢትዮጵያ ያለችበትን ሁኔታ ስንመለከት እንደ ጠንካራና ሰላማዊ ሀገር ሳትሆን ለመፈራረስ የምትውረገረግ ምንድነው ነጮቹ ፍራጃይል ስቴት እንደሚሉት ሆና ትታየኛለች። በየአቅጣጫ የሚካሄደው የእርስ በርስ ግጭትና የውጭ አፍራሽ ኃይሎች ከውስጥ አጋሮቻቸው ጋር የሚያካሂዱ ሴራ ካለውም ጎሰኛ ስርዓት አንሳር ተደምሮ ላለው ምስቅልቅልና ያልተረጋጋ ሁኔታ እንዳገርም ላለመቀጠሏ አደጋ ላይ የተጋለጠች ይመስለኛል። ነው ብትቀጥል እንኳን ሰላምና ፍትህ የሰፈነባት ሀገር ሳትሆን የአንድ ጎሳ የበላይነት የሰፈነበት ሀገር ሆና ትቀጥላለች ማለት ነው። ያሁኑን ሁኔታ እያየን ይህ ያለው ሁኔታ ደግሞ በቀጣይነት እንዲቀጥል እድል እና ፋታ ከተሰጠው ማለት ነው። እና የዚህ ችግር አሁን ያለችበት ሀገራችን ህዝቡ የሚያይለበት ሁኔታ የቅርብ ጊዜ የወለደው ሳይሆን ሲያዝ የመጣ መፍታት ሲቻል ያልተፈታ ሶሻል ኢንጀስቲስ የሚሉት ወይንም ማህበራዊ ፍትህ አልባ ስርዓት የሰፈነበት መሆኑን ተከትሎ የመጣው ነው። እንግዲህ ስናየው የረጅም ጊዜ ጉዞ የተጓዘ ችግር ነው። ምስቅልቅል ሁኔታና ለሀገራችን ህዝባዊ ብሶት መጠቀሚያ አድርገው በየጎሳችን የተደራጁ ጸረ አንድነት ኃይሎች ከመቼውም ጊዜ በላይ ገና የታዩበት ወቅት ነው። ምናልባት ለዘመናት የቆየውን ህዝባዊ ብሶት ተገን በማድረግ ምክንያት በማድረግ ማለት ነው። እና በአጠቃላይ ሲታይ በወቅቱ ህክምናና ክትትል ያልተደረገለት ወደ ካንሰር ደረጃ የደረሰ በሽታ መስሎ ይታየኛል። የሀገራችን ችግርና አሁን ያለችበት ሁኔታ ላለፉት 50 አመታትና ከዚያም በላይ የነበረው በአስተዳደር ግድፈቱ ላይ የተፈጥሮ ጫና ደግሞ ተጨምሮበት በፈጠረው በተከሰተው ረሃብ ችግርና ስደት በአጠቃላይ የህዝብ ብስቁልና ኑሮ የጋራ መፍትሄ ከመፈለግ ይልቅ በተናጠል አንዱ አንዱን እንዲጠላ ህዝብ እርስ በርሱ እንዲባላና እንዲጋጭ የማድረጉ ከሺዎችና ራስ ወዳዶች የፈጠሩት እንቅስቃሴ አሁን ላለንበት ብሔራዊ ቀውስ ዳርጎናል ብዬ አምናለሁ። ሀገራችንም በዚያ የከሺዎች የገመድ ጉተታ ተወጥራ ህዝቡም ከድጡ ወደ ማጡ ለሆነ ኑሮ ተዳርጎ ይገኛል እላለሁ። የችግሩ ባለቤቶች የሆኑት ኃይሎች አንዳንዱን በመጣልና በመተካት የሚካሄድን ሂደት ለነባሩ ችግር የመፍትሄ ለውጥ አድርጎ በማየት የማታለል ዘመቻ በሰፊው የአድርባዮች ልሳን በሚረጨው ማወናበት ህዝቡ ለእውነተኛው መፍትሄ በጋራ እንዳይቆም አድርጎታል ብዬ ገምታለሁ። በኑሮ ውድነትና ችግር ሰው ሰውን ለመብላት ያሰፈሰፈበት ወቅት ላይ ነን ብዬ ያለውን ሁኔታ እገምታለሁ። የዚህ ሁሉ ሳካ የድምር ውጤት ደግሞ አገርን እና አገር የማስቀጠል ሳይሆን የማፍረሱን ሂደት ያፋጥናል የሚል ስጋት አለኝ። እንግዲህ ይህንን ካልኩኝ ወደ ሌላውም ደግሞ ሀሳብ የበለጠ ለማብራራት ሞክራለሁ።
አይ መልካም፣ ብዙ ጥያቄዎች አሉን፣ እንሄድባቸዋለን። አሁን እስኪ በቀጣዩ ያለው እስኪ ወደ ተቆላ ልምራችሁና ቀጣዩን ጥያቄ ያቅርብላችሁ። ተቆላ
ተናስተልኝ። ያ ዶክተር ደብሩ አቶ አገሬ ሰላም ላለው መቅርሚያ ተናስተልኝ። በድጋሚ ከስቱዲዮ ሰላም። ውይይታችን እንግዲህ ሰፋልል ይችላልና እስቲ በቀደም ተከተል ለማድረግ ያህል ወደዚህ ወደ ችግሩ እንብርት ወደ ሆነው አሁን ጥያቄውን አትወርቁ ያነሳውን ኢትዮጵያ ለችለችም የሚለው ነገር የሚያያዘው በአጠቃላይ አሁን አገሪቷ ላይ የሰፈነውን ቀውስ ነው። አቶ አገሬም ዶክተር ደብሩ ማስተዋል እና ይሄንን አባባል ያፈጠረብን ምክንያት ጦርነቱ ያስከተለው መዘዝ ነው እና የጦርነት አገሪቷን ህልውና ተፈታታኝ ያደረጋት ነው እና ያለው መንግስት ብለን ጥራና በመንግስት ደረጃ የአገሪቷን ህልውና ደህንነት ለማስጠበቅ አልቻለም። ለጠላት መሳሪያ ያቀብላል። ጦርነቱ ማስተያየት የለውም። የሚፈልገውም ጦርነቱን በህዝቡ ዜጎችን ለመከላከል ፍላጎት ያለው አይመስልምና በአጠቃላይ ትኩረቱ አማራውን ለማስጨረስ የመጣ የነበረ አማራውን ሲያስጨርስ ቆይቷል። እስከዛሬ ድረስ የዶክተር አብይ አገዛዝ አሁንም የበለጠ ጊዜው ስለገጠመለት ከወያኔዎች ጋር በመሰበጣጠር አማራውን ለማስጨፍጨፍ በዚህ ጦርነት ተጠቅሞበታል ይሚል አባባል አለ። ይሄንን ትጋሩታላችሁ? እስቲ ከአቶ አገሬ ልነሳ።
አዎ እንግዲህ ዋናው ነገር ምንድነው? ከላይ ያገሪቱን የመፈራረስ አደጋ ለማሳየት ሞክር ያለው ያንን ለማጠናከርም ደግሞ እንደ አንዳንድ ሀሳቦችን ተቆም አድርጌ ጨምሬ ወደ ተጠቀሰው እንትም ቢሄድ ደስ ይለኛል እና የሌሎቹን ሀገሮች የመፈራረስ ታሪክ ብንመለከት ሲጀምራቸው አሁን በሀገራችን ውስጥ ያለውን ወይም ከዛ ያነሰ ሁኔታ ተከትሎ የመጣ ለመሆኑ ሁላችንም እናውቃለን፣ እንረዳለን። ከዚህ አግጦ ከመጣ አደጋ ሁሉም ተጎጂና ሀገር አልባ ከሚያደርግ ለኋላ ቀር የጎሰኞች አገዛዝ ከሚዳርግ እርምጃ ለመላቀቅ በጋራ ጠላቶቹ ላይ ተባብረው መነሳት ይገባል። እንግዲህ ህዝቡን ለነጻነቱና ለማንነቱ መታገር አለበት እና በመጀመሪያ ህዝቡን በማንነቱ ነው ጥቃት የሚሰነዝሩበትና የሚጨፈጭፉት ወይንም ጉዳት ላይ የጣሉት እና ለመጨረሻ ግባቸው ደግሞ ትልቁ ለነሱ ግብና ለሚያልሙት ሀገር አፍራሽ አላማ እንትን የሆነባቸው ጸር የሆነባቸው መቼም የአማራው ማህበረሰብ እንደሆነ በታሪክ የተመሰከረ እና የታወቀ ነው። እነሱም በመደበኛ በዋናነት ጠላት አድርገው የቆጠሩት ይህንኑ ማህበረሰብ ነው። እንግዲህ ይህ ማህበረሰብ ከሌላው የተሻለና የገላው ኑሮ የገፋ የኖረው ሳይሆን እንደውም በባሰ ችግርና መከራ ውስጥ የኖረ ነገር ግን በችግር እና በድህነቱ ላይ የአገር አላማና አገራዊ ስሜቱ ያልተበረዘ እና ለድህነት ብሎ አገሩን ያልሸጠ ማህበረሰብ ስለሆነ ሁሉም የኢትዮጵያን በአንድነት እንደ ሀገር የመቀጠሏን እድል የማይመኙና የማይፈልጉ በዋና ጠላትነት ፈረጀው መከራውን ሲያሳዩት የኖሩ ናቸው እና በችግሩ ባለቤት በጎሳ ተዋቅር የተመሰረተው መንግስት ነይ ባይ ላለፉት 30 አመታት እንግዲህ እጅና ጓንት ሆኖ ህዝቡን መከራውን ሲያሳይ አገር በክልል ሸሽኖ ህዝብ ሲያፈናቅል ሲገል የኖረ ቡድን መፍትሄ ያመጣል ብሎ ማሰብ ጅልነት ነው። እንደው በአጠቃላይ በሬ ካራጁ ይውላል እንደሚሉት አባባል ነው እና ተጠራርጎ መውደቅ ያለበት እንጂ ለቀጣይ የመከራ አገዛዝ ቦታና ድል ሊሰጠው አይገባም እላለሁ። ለዚያም አገራዊ ራዕይ ያለው ለፍትህና ለዲሞክራሲ መስፈን የሚታገለው የተበታተነው አገር ወዳድ ወይም ኃይል በተለይም ለዚህ ግንባር ቀደም ሆኖ ሊታገልና ሊያታግል የሚችለው በታሪክም የተመሰከረለት የአማራ ማህበረሰብ ተሰባስቦ ግንባር ፈጥሮ ተባብሮ ህዝቡን አስተባብሮ ለአገሪቱን ከገባችበት መቀመቅ የሚያወጣ የሁሉም ተሳትፎ ያለበት የሽግግር መንግስት መመስረት አለበት። ከዚህ የተለየ መፍትሄ የለም ብዬ እላለሁ። የሽግግር መንግስትም ሲባል በጎሳ ፖለቲካ የተዘፈቁትን ጸረ አንድነትና ጸረ ኢትዮጵያ የሆኑትን በውጭ ሀገር ድጋፍና ፍላጎት የሚዘወሩትን ቡድኖች የሚያካትት መሆን የለበትም። ትግሉ ከውስጥም ሆነ ከውጭ የሚሰነዘርን ጥቃትና የባርነት ሰንሰለት የሚበጥስ መሆን ይኖርበታል። በራስ የመተማመንና አገር ወዳድ መንፈስ የለበሰ መሆን አለበት። ለዚያም ደግሞ የአማራው መደራጀትና ራሱን ለዚህ አገራዊ ትግል የማብቃት ግዴታ በሁሉም አገር ወዳድ ላይ ተጥሏል፣ ኃላፊነት ላይ ተጥሏል ብዬ ገምታለሁ። እና እንግዲህ ያለው ሁኔታ ይህንን ይመስላል። እና በአማራው ላይ የደረሰው ክተትና የማጥፋት ዘመቻ ከዚህ ከአገር ወዳድነቱ የተነሳና የመነጨ እንጂ እንደ በአልጋ ባልጋ በወርቅ አልጋ ላይ ተኝቶ ደልቶት የፈለገውን አግኝቶ ተደስቶ የኖረ ህዝብ እንዳልሆነ ሁሉም የሚያውቀውና የሚረዳው ነው። ጠላቶቹም ሳይቀሩ ያውቁታል። እና ያንን ብቻ ትልቁን እሴት ሀገር ወዳድነቱን እና ለሀገሩ ያለውን ደግሞ ክብርና መስዋዕትነት ስለሚያውቁ ሀገር ለማጥፋት እንግዲህ ትልቁን ኃይል መስወር አለባቸው። በዛ ደረጃ ነው እንግዲህ ሁሉም ተባብሮ የአማራውን ማህበረሰብ ለማጥፋት ደፋ ቀና የሚሉት። ግን አይጠፋም። እና በዚህ ካልኩኝ ወደ ቀጣዩ ደግሞ ሌላው
ሀገሬ አሁ ይህንን የመፍትሄ ደረጃ ምን ይደረግ ወደሚለው ላይ ወደኋላ እንመለስበታለን። አሁን እስኪ ዶክተር ደብሩ ያው አቶ ገሬን ሀሳብ አዳምጠዋል። በዋናነት ግን በዚህ ጦርነት ሽፋን ዶክተር አብይ አማራውን የማስጨፍጨፍ የማስጨረስ ድብቅ አጀንዳ አልነበረውም። ቀደም ሲል በመተከል ቤሎችም አካባቢ በአጣዬ መንደር ማቃጠሉ ሁሉ ስራ የሱ እጅ ስራ ነው። እና አሁን የሚደረገው ጦርነት ሙሉ በሙሉ የጸረ አማራ ተልኮችን ማቀነባበር ነው የሚላል። እና ይሄ ጦርነት አገር የማዳን የመከላከል ሳይሆን አማራን የማጥፋት አገር ውስጥ ሁሉ ያለው ኃይል ተሰባስቦ አማራን የማጥፋት ነው የሚለው አባባል በሰፊው ነገራ። እና ይሄንን ሀሳብ እንዴት ነው የምትጋራው ዶክተር ደብሩ? አንተ ነው ተራው።
በመጀመሪያ ስውርም አይደለም አሁን ያልከው ሰውዬ እንትን ትንሽ አንዳንድ እንትን ልበል። በአማራው ላይ መቼም በአንድ ነገር በሚፈጠርበት ጊዜ የሁለት የሶስት በትንሹ ማን ነው ለማጨብጨብ ሁለት እጅ እንደሚያስፈልግ ሁሉ ኢትዮጵያን ለማጥፋትና አማራን ከኢትዮጵያ ምድር ለማጥፋት የሚደረገው ጥረቱ ብቻ ሳይሆን ባለፉት ያው ቅድም እንደተባለውም 40-50 ዓመታት አማራው ተገቢውን ምላሽ ባለመስጠቱ ነው። እንግዲህ አማራውን ለማጥፋት ሽንጣቸውን ገትረው እንትን ያሉት ሰዎች እነማን ናቸው? በግልጽ ወያኔ የባንዳ ዝርያ ነው። ታሪካቸው ለመቶ ዓመት የበርካታው ልበል የበርካታው ትግሬ የሀገር ክደት ባህሪ የነበረው ነው። በአድዋ በምንትን እና የካሃዲ ዝርዮች ናቸው። በተለይ እነኚህ የአድዋ አመራሮች በዚህ እንትን ያሉ ከጅምሩ ጸረ አማራነቱ ጸረ ኢትዮጵያ ስለሆነ ነው። እንግዲህ ቅድምም ሀገሬ ጠቅሶት የነበረው እንደ አማራ የደቀቀ ህዝብ የለም፣ ያቅሙም ይህም ተስኗቸው አይደለም። አማራ የተላቀቀ ነው፣ ከትንሽነት የተላቀቀ የረጅም ጊዜ ታሪክ ያለው የሰለጠነ ህዝብ ነው። እንደ ትግሬው በአደባባይ ነው የምለው፣ ትግሬው አዲግራት ምንትሴ እያለ ሚንትን የሚል ሰው አይደለም። ዛሬም እርስ በርስ የሚዋጋ ከዛ የተላቀቀ እንትን ነው። ኦሮሞ የሚባለውንም ምኒልክ አንድ እስካደረጉት ድረስ እርስ በርስ ሲፋጅ የነበረ ህዝብ ነው። እንግዲህ የነኚህ ጣምራ ከውጮችም ጭምር እንትን ለዚህ ሊበለጽግ የቻለው አማራ የሚባለው ቀለም የቆጠረው የዚህ የእኩይ መንፈስ ተባባሪ ስለሆነ ነው። ተባባሪነቱ በምን ነው የተገለጸው? ወይ የነኚህን ፕሮፓጋንዳ በመቀበል ወይም ተገቢውን አጸፋ ባለመመለስ ነው። ለዚህ የበቃ ነው እንደሚባለው አለመመከት መመታት አዎ ማለት መረታት ነው። እና ዛሬ የምናየው ነገር የዚያ ውጤት ነው። በንዝላልነትም ሆነ ለጠላት በማዘር በኢትዮጵያ ቀለም ቆጠር የተባለው ያፓ ሜሶን የተባሉት በሙሉ በሰራ ማለነት ላይ እንትን የተመሰረቱ እንትሮች ጠቅላላው በሐሰት እንግዲህ አማርኛን መናገር የባህል ተጽዕኖ ተባለ። ኦሮሞም የሚባለው ሆነ ማንኛውም ኢትዮጵያዊ የኢትዮጵያ ዳር ድንበር ከመንትን ከማለታቸው በፊት በአክሱም ጊዜ ይነገር የነበረ ቋንቋ ነው አማርኛ። ምናልባት በዓለም ነበር ከተባሉ ጥቂት ቋንቋዎች አንዱ ነው የረቀቀ። እንግዲህ አማርኛን መናገር አማርኛን ማጋራቱ ባህሉን ማጋራቱ እርፍ ማስጨበጡ የኢትዮጵያን ወራሪዎች እንደ ወራሪ አስቆጠረው። ይሄንን ለመቋቋም የሚችል ቁመና አልነበረው የሚያማራው ሙር ተብዬ ራሳችን ነው መውቀስ ያለብን። ለዚህ በቃ ነው ቀለም የቆጠር ነው የሚገባንን ነገር ባለማድረጋችን ምጭምር ነው እንጂ በእንደነኛ አይነት ትንንሽ ሰዎች በእውነት በእነኚህ ዛሬ ኢትዮጵያን ለዚህ አበቃ ነው እኔ ከማንም የበለጠ መውቀሰው የአማራውን ቀለም ቆጠር ነው እና እንደምጀምራ ልበል። ስለዚህ የወያኔና የኦነግ ስርዓት በቅድም እንዳልነው የወያኔዎቹ ያው የፈረንጅ አገልጋዮች ነበሩ። የአባቶቻቸውን ስራ ነው ዛሬ እነሱ መሪ ሆነው የመጡበት እና ኦነግ የሚባሉትም ከዚህ የተለዩ አይደሉም። በጀርመን እና የምንድነው የስካንዲኔቪያን ፕሮቴስታንቶች የሚደገፍ ጸረ ኦርቶዶክስ ጸረ አማራ ጸረ ጥቁር ድርጅት ነው። እንደው ይሄንን ከተከስኩ ላይ ጋር እነኚህን ኦነጎቹን ኢትዮጵያን ለማጥፋት ደፋ ቀና የሚሉት ኦነጎች በተለይ የወለጋውን ያሰለጥኑ የነበሩ ሰዎች ጀርመኖች ቃሉንም ኦሮሚያ የሚባለውን የፈጠሩላቸው በወረራ ያዙትን መሬት እንኳን የፈጠረላቸው ጀርመን በዚያ ጊዜ ከጥቂት አመታት በኋላ ነው ናሚቢያ ዘር ያጠፉት። የመጀመሪያው በ20ኛው ክፍለ ዘመን የዘር ፍጅት የፈጸመው ጀርመን ነው። አይሁዶችን ከመገደላቸው በፊት ከ80 እስከ 300 ሺህ ነው የሚባለው ሄሬሮ የሚባለው ናሚቢያ የፈጁ ጀግኖች ናቸው። የነሱም ሰንደቅ ዓላማ ይዘው የሚሄዱ ናቸው የዛሬ የኢትዮጵያ ፋሽስቶች። ይሄንንም በስማቸው አንጠራቸውም እኛ ቀለም ቆጠርን ምን ባለው እና አብይ በስውር አይደለም ይሄን የሚያደርገው። ሐውልት ያሰራ ሰውዬ እኮ ነው። አማራ ጡት ቆርጧል ቆርጦ በስለት ሰው መቁረጥ የኦሮሞ እንጂ አማራ ባህል ሆኖ አያውቅም። ዛሬም ማሳይቷል 450 አመት ያድርጎ የነበረውንም ዛሬ እየተፈተፉ ነፍሰ ጡር እመጫት አራስ የሚሰልቡ ሰዎች ናቸው። ለነኚህ ሐውልት ያሰራ ነው አብይ። ያሮሌ ገንዘብ ሰብሳቢ የነበረ ሰውዬ ነው። ስድስተኛ ክፍል ደርሷል። መቼም ስድስተኛ ክፍል መድረስ አጥያት አይደለም። ይሄን ተስኖት አይደለም ሐሰት መሆኑንም በኦሮምኛና በአማርኛ የሚነጋገራቸው ነገሮች የሚገርሙ ናቸው። እንግዲህ ቋንቋውን ማቀላጥፌ ስለምናገር ስውር አይደለም ይሄ የኢትዮጵያ ሕዝብ ተብዬው ልደለል ብሎ ይሄንን እዚህ ግባ የማይባል ነፍሰ ገዳይ እናቱ አማራ አባቱ እንትን አንድ እስላም ምንትሴ ፕሮቴስታንት የዚህ ሁሉ ይሄ ሃይማኖቱን በየጊዜ ይቀያየር የነበረ ሲሆን በዚያ ሊጠረጠር ሲገባው ከሰማይ ወረደልን ያለ የበከተ ወገናችን ይሄ ለዚህ እንትን ያበቃው ምንም የደበቀው ነገር የለም። እሱ የገባው ሆዴ ነው ምንትሴ የሚባለው በኦሮሞ አማራ ጠላቴ ነው አጠፋዋለሁ 52 ዘመዶቼ ለፈጁ ናቸው። ስለዚህ ባላማ ይሄንን ሊያድርጉ የመጡ ናቸው። ለኛ ስውር አይደለም በአደባባይ ሊያድርጉ የመጣ ሰው ነው ይሄ ሰው ይዛሬም ያድርገው። እንታለል ብሎ ህዝቡ ለመታለል ካልፈለገ በስተቀር እነኚህ ዛሬ ኢትዮጵያን የቁም ስቅል የሚያሳዩ ሰዎች 3-2 አመት ሙሉ እንዲደራጁ ሰጥቶ መሳሪያ የኢትዮጵያን 80% መሳሪያ ያዙ የተባሉ ሰዎች እሱ ከመጣ በኋላ እንኳን መሳሪያ ሲያስገቡ አብሯቸው እንትን ይለ የነበረ ሰው ነው። ያው ቀባሪ ማርዳት ይሆናል የተደረገውን ነገር የገባውን ያደቀቃቸውን እነኝን እንትሮች ካገሩቱ ብሎ ወደ አማራው ምድር አድርጎ እንትም ብሎ ከዛም ሰራዊት ወጥቶ አማራ እንግዲህ 600 ሺህ ህዝብ ላይ ነው በዚህ ወንድ ባጥቂዛ ወራቱ እንኳን ከአጣየው ጋር አጣየው 300 ሺህ ህዝብ አስፈጅቷል መሳሪያ አስታጥቆ እሱ ዘመዶች ናቸው አማራን እንትን ያሉ አሁን 350 ሺህ 370 ሺህ እንደውም ከአፋር ጋር ይሄን ያስተርቀው አብይ ነው ስለዚህ ምንም ስውር ነገር የለውም እንታለል ካላል በስተቀር ምንም እንትን ያለው ነገር የለውም ሀቅ ይሄን አሁንም የሚያደርጉት ነው እና መፍቴው ላይ በኋላ እንትን እንመለስበታለና ምንም ጉልህ ነገር ነው ማለት
ነው እሺ በጣም ጥሩ ዶክተር አሁን እንግዲህ ሁለታችሁም ወደ አስተናጋጁ ደግሞ ወደ አቶ ወርቁ ወስዳቸዋለሁ ለከተለከታው ጥያቄ እስካሁን ለሰጣችሁትም ማብራሪያዎችና ትምህርታዊ ትንታኔዎች ምስጋና እናቀርባለን አቶ ወርቁ
እስኪ ወደኔ ጥያቄ ልግባና ሰሞኑን በጦርነቱ ዙሪያ የኦሮሞ ማውጠቅላይ ሚኒስተር መግለጫ ሰጥቷል መግለጫው ስለ ጦር መሳሪያ አቅርቦሽ ስለ ስንቅ ስለ መደበኛ ጦሩ ተሳትፎ ሳይሆን በደፍኑ በውሃት ላይ እርምጃ እንዲወሰድ አቅጣጫ ሰጥቻለሁ ይላል አማራው ስለሚጠፋበት ሁኔታ አብይ እየሰራ ነው ይህ መግለጫ ተብየው በተንኮልና በሽፍት የተቀመረ ነው በስንት ወንጀል ተጠያቂ በሆነው አብይ ላይ ግን ብዙ አማራ አልቆረጠለትም አሁንም ይህ ለምን ሆነ መከላከያ ሰራዊቱ ከተቆጣጠራቸው ከተሞች መሳሪያውን ጥሎ ይወጣል ህዝቡንም ለወራሪዎች አስረክቦ ይሄዳል በአጠቃላይ ከዚህ ጦርነት ጀርባ ምን አይነት ደባ አለ ትላላችሁ ዶክተር ደብሮ ካንተ ልጀምር
እሺ ከጋው ከደንተን ያልካት በጣም ጥሩ እንትናል ዛሬም ተስፋ አልቆረጡ ሰዎች አሉ እንደውም አንድ ካሊፎርኒያ ያለ ዘመዴ በመስከረም እንትኑ ይለውጣል ምን ተሰይስ ግዜ እንስተው ሲል ሰማው ጤን ሰሞን እና ምንም እንትን የሚባል ነገር የለውም ይሄ ሰውዬ ዛሬ አማራውን ባለፉት እሱ ስልጣን ከያዘ ጊዜ ጀምሮ በየቀኑ 34 አማራ ሳይገደልበት ያለበት ቀን የለም አንዲት ቀን ለጽርቁ ቀርቶ በውጉ በኮነ የሐዘን መግለጫ እንትን አላለም አትክልት ምናምን እንትን ተክሎ እሱን ውሃ ሲያጠጣ እሱ በዛ ይታያል ወይም የሆነ ነገር መረቀ ሲባል ያን ያህል እንኳን የማይሰማው ወይም ያን ያህል ያማራ ጥላቻ ያለው ኃላፊነት የማይሰማው ሰው ቦታውን የማይመጥን በኑሮ እንኳን ራሱን ችሎ የማይገብ እንትን የነበረ ሰው ነው እና እሱ መቼስ ያማራው እንትን እሱ ላይ ተስፋ የሚያደርግ ማንኛውም ኢትዮጵያዊ ኃላፊነት ለመውሰድ ካለመፈለግ ይመስለኛል እንዲያደረገን ከዳን ለማለት ያህል እንጂ ይህ ሰውዬ እንደውም በሰው ላይ እንትን ማለት ነበረበት ወይ በሰው ላይ መንጠልጠልም አልነበረበት የኢትዮጵያ ያለውና በአንድ ሰው ላይ እንትን መባልም አልነበረበት እና ይሄን ልበል በዚህ በእንትኑ በኩል እና ሰራዊቱን ምንም ጥርጥር የለውም ስንቅ ሌላው ቀርቶ መሳሪያ እያስረከበ መሄድ ብቻ አይደለም ትግራይ የተባለበትን ቦታ ወሎም ወታደሩ ብቻ ሳይሆን ልዩ ኃይልና ፋኖን እንዳይዋጋ እይት በመንፈቅ ስንቅ በእንትን በማለት ስንቅ እንኳን አገሬው ድሃው ነው ይሄንን እያደረገ እንትን የሚያደርገው ስለዚህ በምንም አይነት የኢትዮጵያ ሰራዊት አማራው ያማራውን ምድር ለቆ ቢወጣ ይሻለዋል አማራው ያሶጓል እንጂ የሚጠቅመው ነገር የለም በጉሙዝ ኦሮሚያ በሚባለው ቦታ ሁሉ አማራው በሚፈጅበት ጊዜ ልዩ ኃይል የሚባል ሰራዊት ቆሞ ነው ራሱን እንኳን እንዳይከላከል ራስ እንዲፈታ ተደርጎ የሚፈጀው እና ከሱ ምንም የሚጠበቅ ነገር የለውም እንደውም ከነኚህ ሰዎች ጋር አብሮ ምንትን ነው አይባልም አብሮ ከወያኔ ጋር እንትን አይባልም ብሎ በገመት ያዳግተኛል። እንግዲህ ይሄን ሁሉ ወንጀል የፈጸሙ ሱም ጀምር ሱም የሚያገለግለው መንግስት ለፍርድ መቅረብ ያለበት የወንጀለኞች መንግስት ነው። የወያኔ ዛሬ ትረት ስልጣን ለማያዝ ሳይሆን መጀመሪያ እነሱ ጅንግላት ያው ጅንግላት የሚላቸው እንጂ እንኳን መንግስት ሊሉ ቀርቶ መኖር መሰንበት የማይችሉ ሰዎች ናቸው። ግን ለፍርድ መቅረባቸው ያችን ቀን ለመሸሽ የሚያደርጉት ጥረት እንጂ የቀን ጉዳይ ነው። ስለዚህ የኢትዮጵያ ሰራዊት ለአማራው በተለይ ቢቀርለት ቢወጣለት ይሻላል። ትግሬንም ሆነ ሌሎችን ባላንቶች አማራ በኢትዮጵያ ታሪክ ውስጥ እኛ ስላልነው ሳይሆን ፈረንጆቹ ባላንቶቻችን በጻፉት መረጃ ቀደም ብሎም ባዷም የበርካታው ጀግናንትን የአማራ ነበር ከድፍን ኢትዮጵያ የተወጣጣ ቢሆንም ከሀረር የመጣ ከ23000 ሰራዊት ምናልባት 2500 አማራ ነበር ቅድሚያቶችም ጭምር እና ከየቦታው ይደጉል የነበረው እንትን አማራው ነበር ያልንም። ሀረርጌ ከተሰበረ በኋላ ተሰበረ ነው የሚባለው የአሚር አብዱላህን የግብጽ በግብጽ ወኪልነት ያገለግል የነበረውን ሰው የከሰበረ በኋላ ከ7-8 አመት በኋላ ነው አድዋ ጦርነት እንትን ያለው። በዚያም ጊዜ አማራ ነው ሁለተኛ በቁጡ የተመዘገበው እንትን ሰባኪ የሚባለው ጣሊያን ሙሶሎኒ ሳቪሲኒ የሚለው ላይ ጻፈው በ1930 ዓመተ ምህረት ነው 29 ከ5000 አርበኞች ኢትዮጵያ አርበኞች ዱር ላይ ተካሉ 23500 አማራ እንደነበር ይገልጻል። ዜና ያሳያችሁ ከ20 19 አማራ ነበር። እንግዲህ በአማራው ጫንቃ ነው የኢትዮጵያ ነጻነት እንትን የተባለው። 1 ሚሊዮን ህዝብ ያላለቀ ሲባል 8900 ሺህ አማራ ነበር በሁለተኛው ጦርነትም ያለቀው። ዛሬ እናብይ የሚፈነጩባት ኢትዮጵያ በአማራ ጫንቃ ነጻ ያወጣች ሀገር ናት። እና የኢትዮጵያ ሰራዊት ዛሬ ባለው ወያኔና ኦነግ የፈጠረው እንግዲህ እግዚአብሔር ያሳያችሁ አንድ 10 አለቃ ምርኮኛ እንደው የምርኮኛ ጀነራል ከሁለተኛ ከ10 አለቃ ጀነራል የሆነ ሰው የኢትዮጵያ ጦር አበጋዝ ወያኔ አቋቋሙ እንኳን ጦር ቢሆን እግዚአብሔር ያሳያችሁ ለወታደሩስ መንፈስ 20 ሺህ አማራን ያባረረው ወያኔ በምርጫ ምንትሴ በተባለበት ጊዜ 20 ሺህ መኮንኖች እና እንትኖች ነው ያባረረው በነቂስ አማራን። ስለዚህ የአማራ ነፍስ ያለው ሰራዊት እንኳን ላይኖር ተደርጎ ነው የሚያደርገው። ስለዚህ የኢትዮጵያ ሰራዊት ምናልባት ከሌላ ቦታ የመጣው ለሀገሩ እንደሚዋደቅ ምንም ጥርጥር የለኝም። ግን ወያኔና ኦነግ የሚመራው በእነሱ ጦር አበጋዞች የሚመሩት እንትሮች ለኢትዮጵያው መክሰፍት እንጂ ለአማራው ሞድ ለኢትዮጵያ መክሰፍት እንጂ ጠቀሜታ ይኖራቸዋል ብዬ አልገምትም። መሳሪያና ጥይት ነፍጎ ነው ዛሬ እንትን አማራውን የሚያስፈጀው። የቀን ጉዳይ ነው እንጂ አማራው ከዚህም ከባሰም ሁኔታ ሊወጣ የሚችል ህዝብ ነው። ደግነቱ በኋላ መፍትሄው ላይ እንመጣበታለን። 40-50 አመት ሲከተከት የነበረው አማራ ወደንቱ ወደ ህሊናው እየመጣ ነው። ኢትዮጵያን አድናለሁ ብሎ ነበር ሲከተከት የነበረው። ከኢትዮጵያ እንገነጠላለን የሚሉት ንባብ ለማባበል ጀመረ እና ሲያስፈራሩ ከኢትዮጵያ እንገነጠላለን እሱ ይጠቀም ይመስል አንድ አማራ ትግሬ ውስጥ የለም። ምናልባት የመንግስት ሰራተኛ ከሆነ በኃይለ ስላሴ ጊዜ 30% ከ33% ትግሬ በድፍን ኢትዮጵያ ነበር ተዘርቶ ይኖር የነበረው በነጻነት ከበርች ሆኖ ይኖር የነበረው። እንግዲህ ዛሬ ከአማራ ሂሳብ እናወራረዳለን አማራንም ፈጃለን የሚለው በትግሬ ምድር ውስጥ አንድ አማራ የለም። አቅፎ ደግፏቸው ቃርሚያ ባበላቸው ሰው ባደረጋቸው ነው በአማራው ላይ ጦርነት የዘመተው። ስለዚህ እንደኔ የኢትዮጵያ ሰራዊት ይህ ሰው መንግስት የሚባለው ስልጣን እስከያዘ ድረስ ይህ መንግስት የአብይ መንግስት በኢትዮጵያዊ መንግስት እስካልተተካ ድረስ አንድ ነገር ካልተፈጠረ ድረስ የኢትዮጵያን ሰራዊት በሱ ምሪት አማራ በሰላም ይኖራል ኢትዮጵያ በሰላም ትኖራለች ይያልገምትም 78 ወር በሱዳን ተወረን ለዓለም መንግስታት እንኳን ስሞት አላቀረበም እንደውም የሱ አስተላላቃ ሌላ ኦሮሞ ልብዬ አንድ ያትና ጥምባው ምምቅ አይንትን ለማስፈራራት ማስተዋቂያ ቢቴ እንትን ቲያትር ይመስላል በመሬት አንጣላም ከጎረቤት ጋራ በአማራው መሬት አንጣላም ነው ይሄን ያሉ ናቸው ይሄን ለመስማት አለመፈለጉ ነው እንጂ ይህን ሰው ለአንድ ቀን የኢትዮጵያ መንግስት የኢትዮጵያ ህዝብ ለአንድ ቀን ሊያሳድረው የማይገባ ለፍርድ የሚያቀርበው ሀገር የሸጠ ሰው ነው በዚህ ነበር እሱ ብቻ ሳይሆን ፓርላማው ምን ተሰጥቷሉት በእንግሉ ሀገር ሻጮች ናቸው እና በዛ ልቋጭ ለግስ ነው
መልካም ዶክተር ደብሩ ሀገሬ ጥያቄውን ተከታትለኝ ከሆነ
አዎ
ባንተ በኩል ያለህን አስተያየት አንተም ጨምርበትና ወደ ከታዩ ጥያቄ እናልፋለን ቀጥል አንተ ነው አድሉ
እሺ አመሰግናለሁ እንግዲህ ሰፋ አድርጌ ትንሽ ለመጠቆም ሞክራለሁ እና ዋናው ዶክተር ደብሩ የውጭን ጠላትና የወያኔን የኦነግና መሰሎች መሪዎችና ድርጅቶች ተከታዮች የፈጸሙትን ታሪካዊ ወንጀል በሚገባ ተንትኖታል እና አሁን ወያኔን እና ኦህዴድን ኢህአዴግን እና ብልጽግናን ማለት ነው በሌላ አጠራር ለይቶ ያለማየት ውዥንብር አብዛኛውን ተጸናውቶታል ወይንም አውቆ እንዳላወቀ በአድርባዮች ጫጫታ ተውጦ ሀቁን ለመገንዘብ ተስኖታል ከላይ እንደገለጽኩት እጅና ጓንት ነው ለሰላሳ አመት አብረው የዘለቁ ጸረ አንድነትና ጸረ ኢትዮጵያ መሆናቸው የሚካድ አይደለም ያንንም በተለያየ መልኩ አሳይተውናል ታዲያ በስልጣን ሽኩቻ እርስ በርሳቸው ቢሻኮቱም ተደጋጋፊዎች ናቸው ያንንም በቅርብ አካሄድ ባሉት ግጭት በይፋ አሳይተውናል ከዛም ውስጥ እንግዳን ወያኔ ኃይል እስኪገነባ ድረስ መፍቀዱ አንደኛው ምልክት ነው ሁለተኛው የመረጃ ስራ ባለመከናወኑ ወይም ለተሰጡት መረጃዎች ትኩረትና ዋጋ ባለመሰጠቱ ንጹሃን አገር ወዳድ ወታደሩን ለአደጋ ማጋለጡ ይህም የተባባሪነት አንዱ መልኩ ነው በሶስተኛ በመስዋዕትነት የተገኘን ድል ከማጠናከርና እስከመጨረሻው ድረስ ሄዶ ወያኔን ድባቅ ከመምታት ይልቅ ከተቆጣጠረው ቦታና ገዢ ስትራቴጂክ ፖዚሽን የሚሉት ነው በጦር ሜዳ ተራ መሬት እንዲያፈገፍግ እንዲለቅና ለተሸናፊው ቡድን አስረክቦ እንዲያንሰራራና ከራሱ ክልል አልፎ የሌሎችን በተለይም ጠላቴ ነው የሚለውን የአማራ ህዝብ መኖሪያ አጥመርስቶች እየወረረ ህዝቡንም ለዳግመኛ ጥቃት እንዲጋለጥ ማድረጉ ይሄ ሁሉ እንግዲህ የመተባበር አንደኛው ገጽ ነው ማሳያ ነው እንግዲህ በአገሪቱ ወጪ በህዝብ ታክስ የተገዛን የመከላከያ መሳሪያ ለወያኔ አሳልፎ መስጠቱና ያጣውን ጉልበት እንዲያገኝ ማድረጉ እነዚህን ሁሉ ስናያቸው እንግዲህ መንግስትን የሚቆጣጠረው የተወሳሰበው የኦሮሞማ ህዝባዊ የዘራው ውጤት ለመሆኑ በቂ ማስረጃዎች ናቸው እያምናለሁ በዚያም አላበቃም የአማራት መርስቶች እንዲወረሩ ወታደሩ እንዲያፈገፍግና ነፃ ማለፊያ ፍሪ ፓሴጅ የሚሉት ነው መፍጠሩ አማራውን እንዲወቀጥና ኃይሉን ሰብሮ ለሀገር አቀፉ ትግል ቀጣዩ ትግል ብቃት እንዳይኖረው የማድረግ የነባሩ የባለተረኞች ስሌት ነው እያምናለሁ ይህንን አውቆ ለዘላቂው ሀገር አቀፍ ትግል መሰናዳቱ የመኖርና ያለመኖር ጥያቄ ነው ሌላው እንግዲህ የተጠቀሰው የሰሞኑ የጠቅላይ ሚኒስትሩ አባባል አቅጣጫ ሰጥቻለሁ የማለቱ ዲስኩር ነው ያንን የማየው አንደኛ ግልጽነት አቅጣጫ ሰጥቻለሁ ከማለት ባሻገር ግልጽነት የሌለው ለማስመሰል የተደረገ ማደናገሪያ ቃል አድርጌ ነው የምወስደው የጦር ኃይሉ አናዛዥ እንደመሆኑ መጠን ለምድር ጦርና ለአየር ጦር መቼም የባህር ኃይል የለንም አለመታደሉ ነው። በእኛው በዛው በእነዚሁ በሰረኞቹ ተንኮል አገሪቱ ወደ ባልባል ገብታለች። እነዚህን እንኳን ያሉትን የቀሩትን የመከላከያ ኃይሎች ከተኩስ አቁም ይዞታ ተነስቶ ግዳጁን እንዲፈጽም አዝዣለሁ ብሎ ማለት ሲገባው አቅጣጫ ሰጥቻለሁ በሚል ማወናበጃ ቃል አልፎታል። በዚህ አባባሉ የህዝቡን የመንግስት ያለህ የሚለውን ጥሪና ጥያቄ የመለሰ መስሎ የውጭውን ዓለም ደግሞ በጦርነት ላይ ዓለም ሆኑን አሁንም በተኩስ አቁም መሮ ላይ እንዳለ የሚያሳይ አድርጎ ለማቅረብ የእንትን ይወጣ ነው የማወናበድ ዲስኩር ነው ብዬ ነው እንግዲህ የማየው። እና በአጠቃላይ ምንድነው ይሄ ስርዓት ወይንም ያብይ አህመድ የሚመራው መንግስት በአጠቃላይ መልኩ ከወያኔ ያልተለየ ለወያኔ ግብአት የሚሰራ ነገር ግን የሁለቱም አላማ የሆነው ወያኔም ኢትዮጵያን የማፈራረስ ኦዜድ ኦነግ ኢትዮጵያንም በዛው መልኩ አፈራርሶ ያልነበረ በታሪክ ያልነበረ የመናብ አገር የሳሉትን ኦሮሞማ የተባለ አገር የመፍጠር ሂደት ሴራ እንደሆነ ነው የማየው። እና በዚህ መልኩ እንግዲህ የአገሪቱን ህልውና ያስከብራል ብሎ ከዚህ ከስልጣን ላይ ካለው መንግስት መጠበቅና እሱን አይዞ በርታ እያሉ እያጨበጨቡ መሄድ የሚያዋጣ እንዳልሆነ ለቀጣው ለሁለተኛው ወይንም ለተከታው የጭቆናና የእንትን ስርዓት አገር የማፍረስ ሂደት ተባባሪ መሆን ነው ላለው እንግዲህ ከዛ ህዝቡ ሁኔታውን ተረድቶና ተገንዝቦ ቀና ብሎ ጎንበስ ቀጥ ብሎ ቆሞ እንዲመለከተውና እንዲመረምር ራሱ እንዲጠይቅ ወዴት ሀገሪቱ እያመራች መሆኑን የደበኞች ተንኮልና ሴራ የተተበተበ መሆኑን መስዋዕትነቱ ሁሉ ለአገር አንድነት የተከፈለ መስሎ ነገር ግን የሀገር አንድነትን የሚጸናወቱ ኃይሎች ትርፍ የሚያገኙበት እንዳይሆን በአጽንኦት መጠንቀቅና ወደዛ ወደ አገራዊ ጥቅሙ በሚያተኩረው ትግል ላይ እንዲሰማራ ማድረግ ተገቢ ነው ላለሁኝ። እዚህ ላይ እንግዲህ ወይም ወደ የሚቀጥለው ደግሞ በኋላ
በጣም ጥሩ አቶ አገሬ እስቲ ወደ አቶ ወርቅ ወደ እኔ መልሷል መጨረሻውን ጥያቄና እንግዲህ የመጨረሻው ሳይሆን ያው በሰፋ ብለን የምንወያይበት ጥያቄ እንሸጋገራለን። ከዛ ፊት ግን አንዳንድ ነገሮችን ነጥቦችን ለማስጨበጥ ያህል አብይ መሰራ ብቻ ሳይሆን ያስረከበው የአማራ ባንክ ለመስረት የተዋጣውን 5 ቢሊዮን ብር ውስጥ የተወሰነው በአውሮፕላን እየጫነ ለመስረቱ ተነበረው የትግራይ ብልጽግና ሲያድል ቆይቷል። ይሄም አንዱ ኃጢያትና አንዱ ግፍ በአማራው ላይ ተሰራበት ነው። ይሄም ለወደፊት በታሪክ የሚወጣ ነው። ምክንያቱም ያገንዘብ ዛሬ የት እንደገባ አይታወቅም። በውስጥ እንደሚነገረው ከሆነ ለጦርነቱ ማካሄጃ ብሎ ወስዶታል ያማራውን የባንክ መስረታ ካፒታል ወይንም የተዋጣውን። ሌላው ደግሞ በዚህ በጦርነቱ ላይ በአፋር በኩል ሂዶ የሚሊታሪ መልዮ ለብሶ ታይቷል እና አንድ ያገር መሪ የጦር መሪ እሱ የበላይ ከሆነ በራያን እንግዲህ አሁን እሱ መቼም ይዘውታል ነው የሚባለው በወልቃይት በላማ አካባቢ የወታደሩ ሞራል ለመገንባት የፋኖን የአማራ ሚሊሻ ለመገንባት በዛው አካባቢ መታየት ነበረበት ግን አይፈልገውም። ለምን? አሜሪካን ከምዕራብ ትግራይ የአማራ ልዩ ኃይል ይውጣ ብሎ ስለጠየቀና አብይም በዛ በኩል ድርድር አድርጎ የወሰነ ስለሆነ መታየት አይፈልግም በአማራው አካባቢ አብይ። እና እንቆቅልሽ የሚያደርገው የአብይ ወንጀልና የዚህ ኦሮሞማ ፕሮጀክት ወንጀል በጸረ አማራነቱ ተዘርዝሮ የማያልቅ ነውና ብዙ ነገሮችን አካክታችሁታል። ስለ መጨረሻው ጥያቄ ልወስዳችሁና ወይንም የውይይታችን ሰፊ ጥያቄ የምናደርገው ምን ይደረግ የሚለው ነው። አሁን ዋናው እንትን መዳግ ያለበት እርግጥ የወታደሩን እርምጃ ወታደራዊ እርምጃዎችን የፋኖ የሌላዎቹን እንቅስቃሴ زاو بمیداو یالو وساینگو نو گن بمریت اوت با اماراون بان دهیل اصلفو لامرات مایچال بدرجال مدرسو با دبایی و تحق نو نا منی درگ نو من اللو احون اگه ایتوان اماراون یان دانو نگر کدو تال ماتی چلال اوروموش کدو تال با کگون نتسلف ایلم امارا متاتک ایلو بتملو پروپاگاندا یه نزدو نو سنفنگوش چو ሌላውም ምንም እንደዚሁ ካማራ ጎን ተሰለፈ የለም ወደኋላ መለስ ብንል አሁን ይሄ በር ጥያቄ አሁን ለሚያናክሰን ነገር ዋናው ቲዮሪው ነድፎ የሰጣቸውና ደራሲያን የነበረው አማራው ራሱ ነው የበር ጥያቄ ኩነት የበር ጥያቄ በር ጥያቄ የተነበነበ ዛሬ ያ ነገር ዝሮ ዝሮ በአማራው አንገት ላይ ተጠልቆበታልና ያለው አሁን የመተላለቅ ዝንባል የሚታይ ነውና ይሄን ያማራውን ህልውና ለማስጠበቅ በሽናፊነትም እንዲወጣ ከተፈለገ ምን መደረግ አለበት የሚለውን እስቲ በሱ ዙሪያ ላይ ከኛ ከመናያቸው የጎደሉ ነገሮች ህዝቡ መከስከስ ካለበት መርሃሰ መውጣት ካለብን እና ከመራኖቻችን ከአክቲቪስቶቻችን የተወሰኑ ቅስቀሳዎች መደረግ ስላለባቸው እስቲ እነዚህ መመለከት ሐሳባችሁን ብታጋሩን ዶክተር ደብሩ
እሺ እግዚአብሔር ይስጥልኝ ተኮላ እስካሁን እንደው እንዳስተዋል ነው አማራው በኩል ተገቢው አጸፋ ስላልተመለሰ ጀምር ነው አሁን ቅድም ላልከው ድጋፍ የለውም ከቀሩት ኢትዮጵያውያን ላልከው ትክክል ነው አንድ ተረት አለው ወርች ያገኘውን እግር አይስተው ይላሉ ወርች የፍትግር ነው እና መሪ ተብዮቹ ወያኔም ሆኖ ወያኔ ፈጠሯቸው የኦሮሞ ምንትስ የሚባሉት በጠላትነት ህገ መንግስት በተባለው ሰነድ አማራን በጠላትነት ሲፈረጅ ይሄን ያነበነበ ትምርት ቤት መጽሐፍ ተጽፎ በዛ ነው እንግዲህ 20-30 አመት ሙሉ በዛ መንፈስ እንትን ያለ ነው ተገቢው እንግዲህ እንደምናውቀው ነገር ከስሩ ውሃ ከጥሩ ነው ከደርግ ጊዜ ጀምሮ አማራው ብረት እንዲፈታ ተደርጎ በተለይ ዳር ሀገር ያለው አማራ የሶማሊያም ወረራ በእንትን ባለበት ጊዜ ነው እንግዲህ አረርጌ ተወላጅ ስለሆነ በርካታው አማራ የተፈጀው ብረት እንዲፈታ ተደርጎ ነው በደርግ ጊዜ ነው በነቂስ አማራው ብረት እየፈታ ይፈጀ ነበረው ያንን የደቀቀ አማራ ነው እንግዲህ ዛሬ ወያኔና ኦነግ በደርግም ስርዓት በነበረበት ጊዜ ኦነግ ስራውን ይሰራ የነበረው በደርግ ውስጥ ማት ስራ ይሰራ ነበር በአማራው ላይ እነሱ ነበሩ አማራውን ያስፈጁ የነበሩት የሱ አማካሪዎች የመንግስቱ አማካሪዎች ይሄን ሁሉ በይሉንታም በምንም አማራህን አይገልጽም ነበርና የረጅም ጊዜ ነው አማራው እንትና አልታጠቀ በደህነት ቤት ንብረቱ እንትን ብሎ ሁለት ክፍል ቤት ሰርቶ እንደሆነ አንዷና ከራይቶ ባንዷ ይኖር የነበረ 90% ቤት እንትን የተዘረፈው ንብረት ቤት ምንት የተቀማው ድርጅት የተቀማው አማራው ነው በርካታው ከተማኒ መሰረተ አማራ ነው የከተማ ቦታ ሲምንትም ሲባል በርካታው የተጎዳ አማራ ነው ያን የተጎዳ አማራ ነው እንግዲህ ዛሬ እዚህ ቦታ ላይ አግኝተው የቁምስክሩን የሚያሳዩት ስለዚህ አማራው ተገቢውን እንትና ለማድረጉ ነው ምንም ትልክር የለኝም አማራው ይሄን እንት ሊወጣ ይችላል ወያኔ እንትና ያማን ሰየማቸው ወያኔና ዛሬ ኦሮሞ የሚባሉትን የሚያገለግሉት ምስለኔዎች በአማራ ለመሆናቸው ብቻ አይደለም አማራ ለመሆናቸው አጥያት አይደለም በረከት የተባለ ኤርትራዊ ነው አሉ ኤርትራይም ስለሆነ አይደለም ጥን ኢትዮጵያዊ ቢሆን ኖሮ የፍትህ ጉዳይ ነው እንትን ባላደረገ ነበር እነኚህ ሰዎች በማንነታቸው ይሸማቀቁ የነበሩ በአማራው ስልጣኔ ይቀኑ የነበሩ ውዳቂዎች በህብረተሰባቸው የተናቁ የነበሩ ሰዎች ናቸው ወያኔ የሰበሰባቸው ከምንም ነገድ የሰበሰባቸው እና ማንድን ነው ታምራት የሚባለው ምን በሙሉ ገለ ከገለ የሚባለው ዛሬ የሚያሉት እነኚህ አማራን በመሳሪያነት በታሪኩ ተደርጎ የማይታወቀው አማራ በገዛ ወገኑ ይተወጋበት ጊዜ አልነበረም። ዛሬ እነኚ ሰዎች ናቸው በጥሩ አማራን ያስፈጁ የነበሩት ባሌን የሚባሉት ዛሬ ስማቸውን በየጊዜ ለዋውጣሉ። ስለዚህ አማራው ሊወቀስ የሚገባው እነኚህ ሰዎች እስከመቼ ነው ሰበብ ፈጥሮ እነሱ ናቸው እና ያደረጉን ባሌን የሚባሉ ነው የሚለው ያልመረጣቸውን ሰዎች አሻፈረኝ ብሎ የማሽከንጠር ግዴታም ኃላፊነትም አለበት እኮ ያኔ ቀረው። ያ ቢሆን አማራው እነኚህ ሰዎች እንኳን እነኚህ መሰረት የሌላቸው ጎጆ ቀልሰው ማቁ ወራሪዎች ቀርቶ ምንንም የተደራጀን እንግሊዝና ጣሊያንን ያንበረከከ ህዝብ ነው። እንደውም አማራው ብቻውን ቢሆን ዘይ ገንጠፍ ማለት አይደለም። አማራው የገዛ ወጥ የሆነ ደስ የሚያሰኘው ነገር እቺን ሰሞን የምንመኘው ምንሻ የነበረው ነገር አማራው ወጥ የሆነ እንትን የገዛ ደረጃጀቱን በፋኖ እንትን ብሏል። እንደው ለእንትን አይደለም ባደኩበት ባገሬ በሐረርጌ በጥላስ ጊዜ ማወቀው ነገር ልናገር። አያቴ እና ባልንጀሮቹ የሐረርጌ ኦሮሞ ሰብዮች ያደርጉ የነበረው የአማራውን ሚስት ማማገጥ የደመድፈር ወንዱን መግደል በታሪክ ሲያደርጉት የነበረ እንትን ነው። በዚያ ጊዜ እዛኛ አካባቢ አምስት የጎበዝ አለቆች አማሮች ደን ገብተው አምስቱን አመት እንኳን ሚስቶቻቸውና ልጆቻቸውን እንትን ሊያደርጉ ቀርቶ መሬታቸው ጦም አላደረም እየፈራ መጥቶ እንትን ያደርግ ነበር። ያቋም ነው የሚያስፈልገው። አማራ አንድ ከሆነ ምንም ይበግረው አይደለም። አፍጋኖች የቆረጡ አፍጋኖች ናቸው ይሄንን በሰማይ በምድር እንትን ያደርገ ነበር። አሜሪካን እንኳን አዝረክረከው እንትን ያሉት እንኳን እነኚህን ቀርቶ አማራውን ባስፈጀበት ጊዜ ያንን አሳመነ የተባለውን ባስገደለበት ጊዜ አብይ የኦሮሞ ተብዬ ሹማምንቶች አዲስ አበባ ውስጥ ሰባ ነበራቸው አሉ። ፈርተው ቤታቸው መሄድ ብርድ ልብስ መጥቶላቸው ነው ቤታቸው ያደሩት። ስለዚህ እንተዋወቃለን ያውቁታል አማራ። የአማራው ቁጣ ብቻ ነበር ያነሰው። እግዚአብሔር ይመስገን እየመጣ ነው። ምንም ነገር ሊያፍገው የታፈነንትን መውጫ ያለም ፈረንጆች እንትን አለ ኤላስቲክ ሊሚት ይሉታል። ተለጥጦ መበጠሱ አይቀርም። ዛሬ እዛ ደረጃ ላይ ነው የደረሰው አማራ። እንግዲህ መኖር እስኪያቅተው ድረስ በፈጠራት ከተማ ከአዲስ አበባ ውስጥ ዛሬ የአዲስ አበባ ከተማ 60% አማራ ነበር። ድሮ 90% በላይ አማራ ነበር። ያው ሌላው እየመጣ እንትን እዛ ከተማ ውስጥ ስራ እንዳይቀጠር ኦሮምኛ ካልተቻልክ ተብሎ ትላንት በመጣ ወራሪ ና የአማራው ቁጣ ነው የሚፈልገው። አማራው የገዛ ደረጃጀቱን ይህ መንግስት ፈቀደ አልፈቀደ የዛን ፈቃድ መጠየቅ እንደው ሞት ነው ነው እና እዛ ደረጃ ላይ መድረስ አለበት አማራ። የራሱን እንትን አድርጎ በቀላሉ ሊወጣው ይችላል። ታሪካዊ ቦታውን ለመመለስም ሆነ እንትሩን ለማድረግ አማራ ቦታው ለመመለስ ማንኛውም ኢትዮጵያዊ ሊደግፈውና እንትን ሊለው ይችላል። አይቶታል። ዛሬ ጉራጌው ነግዶ ቅርስ ቋጥሮ ይኖር የነበረው አማራው ባቆማት ኢትዮጵያ ነው። ዛሬ ወያኔ ከከተማ ብሮ በድህነት ጥሎታል ጉራጌን ድፍን ኢትዮጵያዊን። ማንም ኢትዮጵያዊ በዛሬ የሚወቀሰው እንትን የድሬዳዋ ፖሊሶች በሚሊክ ጊዜ ሶማሌዎች ነበሩ። ጎበዞች ሳተና ናቸው ተብሎ የድሬዳዋ ፖሊስ አዲስ አበባ ፖሊስ ሶማሌ ነበር። ከኦሮሞ የበለጠ አዲስ አበባ ውስጥ ሶማሌ ነበር የነበረው። ዛሬ በገዛ ሀገሩ በገዛ ዳቦ ልብልቡን አጣውት ነው ከሀገር ትባረራለህ እየተባለ ነው። ስለዚህ ከዚህ የበለጠ ሞት የለም። ዛሬም እየሞተ ነው ነገም ይሞታል። እና የአማራው የፋኖ ድርጅት ብቻ ነው ለኢትዮጵያን ትንሳኤ መሆን እንትን የሚለው። ይህን ለማረጋገጥ የሚያስችለው ደመቀ ዘውዴ አንድ 13 ሱል ያስሩ የመጡ ምናምንቴ ትግሮች ስለ ረፈረፈ ነው በጥይት ጭራውን ሸጉቦ ወደ ትግሬ እንትን ያለው እንጂ የቄሮ ጠጠር ድንጋይ መወርወር አይደለም። ለዚህ እንትን ያለው ያማራውንትን መንግስት እንደሌለው ብቻ ሳይሆን የጠላት መንግስት ወሮኛል የሚል አቋም ሊኖር ይገባል። ያ ከሆነ ያጭር ጊዜ ጉዳይ ነው፣ እሱንም ኢትዮጵያንም ይገላግላል። እና ያ ነው ባጭሩ ለተምረው።
በጣም ጥሩ ዶክተር ደብሩ፣ ዋናው አስፈላጊ የሆኑትን ነገሮች እስቲ አቶ አገሬ ያው ጥያቄውን ሰምተዋል። በዚህ ዙሪያ ላይ እስቲ መፍትሄ ሐሳብ በሚለው ዙሪያ
እሺ ሰምቻለሁ። እንግዲህ ዶክተር ደብሩም በሚገባትን ተመታን ይህንም ለመጀመር በመጀመሪያ የዚህ የአማራውን ውስብስብ ችግር ውስጥ የከተተው ምንድን ነው ስንል ከውጭ ያሉት ጠላቶቹን ለማጥፋት የተሰለፉት ብቻ ከሆኑ ሳይሆኑ በውስጥም ያሉት እሱም መስለው የእሱን ከእሱ ተወልደውና ተፈጥረው ማል ተፈጥረው ለሌላው ለአጥፊው ኃይል መሳሪያ የሆኑትም እንዳሉ ነው። እንግዲህ መዘንጋት የሌለበት የአማራውን የካደው እንግዲህ የሌላው ጎሳ ተወላጅ ብቻ ሳይሆን በራሱም ጎሳ ተወላጆች ጭምር ነው ነው የሚለው ለመጣ ለሄደው እና ስልጣኑን በጉልበት ለተቆጣጠረ ኃይል በአድርባይነት የሚያገለግሉ የአማራው ልጆች የወንጀሉ ተጠያቂዎች ናቸው ብዬ ነው የምገምተው። በዛ ላይ እንግዲህ ዋናው ግንባር ቀደሙ ብአዴንና የመሳሰሉት ናቸው። በተለያዩ የትግል ዘርፎችና ደግሞ ድርጅቶች ስም ህዝቡን ከፋፍለው በአንድ እንዳይቆም የሚያደርጉት የራሱ ልጆች ናቸው። ከአንድ ጠንካራ የአማራ ድርጅት ይልቅ በየአውራጃና ወረዳው ተቃቅን መለያ አንግበው ኃይሉን የሚያመናምኑትን ለመቁጠር እንግዲህ ያዳግታል። እዚህም እዚያም አንድ የመረጃ ማዕከል ከመፍጠር ይልቅ ደግሞ በመረጃና በህዝብ ግንኙነት ወይንም ደግሞ በሚዲያ በኩል ደግሞ ያሉትን አሰራሮች ብናይ እዚህና እዚያ እንደ ቁራ የሚጮሁ ደካታና ደካማ ዜና አውታሮች ተባዝተው ህዝቡን እያወናበዱት ነው። የአገርና የህዝብ ጉዳይ የገቢ ምንጫቸው ያደረጉ ብዙዎች ናቸው። በዚህ ረድፍ ለአማራው የህልውና ትግል የሚደረገው አስተዋጽኦ ወደ አንድ ቋት ገብቶ ጠንካራ ተቋም እንዳይኖር የጭልፊቶች መጠቀሚያ በሆነ ዘመቻ የሚሰበሰበው ገንዘብና የቁስ እርዳታ በተገቢ ቦታ ሳይደርስ በየፈርጁ ተመናምኖ ይቀራል። ለአንዳንዶቹም የኑሮ ግብአትና ለመንግስትም እጅ መንሻ ሆኗል። በህዝብ ስም የሚሰበሰበው ገንዘብና እርዳታ ማለት ነው። ከነዚህ ድክመቶች ለመውጣት እንግዲህ አንድ የአማራ ህልውና አስከባሪ ድርጅት መኖር ይገባዋል። አንድ ጠንካራ የሚዲያና የኢኮኖሚ ማዕከል መኖር አለበት። ለአማራው ደህንነት ብቻ ሳይሆን ለሀገር ደህንነት ሌሎቹን አገር ወዳ ያካተተ የጦር ኃይል ማቋቋም ወሳኝ ነው ብየናለሁኝ። እንግዲህ ሌላውን በምንመለከትበት ጊዜ እና አብይን ጉዞ የአብይ አህመድ ኦህዴድ በአንድ ጠጠር ሁለት ወፍ የሚል ስልት እየተጠቀመ ያለ ይመስለኛል። ተግዳዳሪውን ውያኔንና በኢትዮጵያ ለመተግበር የሚሰራ ሴራ እንደሆነ ነው የማየው። ለዛም አመላካቾች አሁን አንዳንድ ጊዜ እንደቀላሉ የምናያቸው ወይንም ትኩረት ያልሰጠናቸው አሁን የሰሞኑ የአዲስ አበባውን የአዲስ አበባ እና የከባቢው ያለ የኦሮሚያ ክልሎች ሰልፍ እድምታው ሁለት አይነት መልእክት ነው ለእኔ የሰጠኝ። አንደኛው ለአዲስ አበባ ነዋሪ ወደፊት የሚጠብቀውን አደጋ ያመላክታል። ማስጠንቀቂያና ማስፈራሪያ ደወል ነው፣ አደጌን የምቆጥረው ቢኮዝ የአዲስ አበባን ህዝብ ያላካተተ ሰልፍ ነው። እንግዲህ ከዛ ከአዲስ አበባ ውጭ ያሉትን ኦሮሞ የተባለውን የክልል እንትኖች ነው ያካተተ ነዋሪዎችን በቀዳሚነት እና በብዛት የኦሮሞ ተወላጆችን 50,000 ፈረሰኛ የተሳተፉበት ነው እንግዲህ የተባለው። ሌላው ገዢው ቡድን የኦሮሚያ ህዝብ ደጋፊው እንደሆነ ለማሳየት ያደረገው ቲያትር ነው። ሶስተኛ የኦሮሞማን አላማናትን በኢትዮጵያዊነት ሽፋን የማደንዘዙ ስልት يالبت يت يتمندنو يتلاتفبت انتنو يما ساساچا تلينتنو بقربو دمو الأرومو كللو مريش من لسابدسا بعند أرومو ميديا قربو بسدو قالبت ايك بتامي ميقر من اقروش تناغران ياو نسو ميشم تنش نكا كارو قد ما تنفسو ايقرون منا بزا انترويوز أرومو مانا ايتوبيا أمة በሚል አገላለጽ ሁለት ምርኩዞችን ተደግፎ መቆሙ በግልጽ አሳይቷል። በጣም የሚገርም ነው። እዛ ላይ እንግዲህ ልብ ላለው ሰው ኦሮሞማ በአንድ በኩል አለ፣ ኦሮሞማ የሚባል ሌላው ደግሞ ኢትዮጵያማ የሚባል አለ። እና እንግዲህ ይሄ በሁለት የተከፈለ ጎራ እንደሆነ ያሳየናል። ኢትዮጵያማ ኦሮሞን አያጠቃልልም ወይ? ለምን ኦሮሞማ የሚለው ሲያኔ ለብቻው በ እኩል ደረጃ ተቀመጠ የሚል ጥያቄ መጫሩን ልብ ልንለው ይገባል። እንግዲህ
ያው እንደተለመደው ይቅርታ እንደተለመደው ይሄ የማሳመንና የማደናገር የሚለው ኮንቪንሲንግና ኮንፊዥን የሚለው ነገር
አዎ። እና ሌሎችም የኦሮሞ ድርጅት ነኝ ባይ ከረጅም ጊዜ ጀምሮ የኦሮሞ ህዝብና የኢትዮጵያ ህዝብ የሚለው አቀራረባቸው የዚህ የኦሮዴት የጋራ ምነታቸው ነጸብራቅ ነው። በነሱ አስተሳሰብ ኦሮሞ የሚባል አገር ኦሮሚያ የሚባል አገር እንጂ ኦሮሞ የተባለ ኢትዮጵያዊ የሆነ ህዝብ አለ ብለው አያምኑ። በአሁኑ ጊዜ ተረ ኢትዮጵያ የሆኑት ጎሰኛ ቡድኖች የምዕራባውያንን ዩንታና ቡራኬ ለማግኘት በውስጥና በውጭ እየተባባቱ ይገኛሉ። ያም ደግሞ የዚሁ አስተሳሰብ ነጸብራቅ ነው። ያንኑ በተግባር ለመግለጽ የሚደረግ ጥረትና ሩጫ ነው። ሌሎችም የኒዮ ሊበራል አስተሳሰብ ተከታዮች ነን በማለት የምዕራባውያንን በተለይ አሜሪካንን ተቀባይነት ለማግኘት የማይገደብቱ ድንጋይ የለም። እነዚህ ሉንታቢሶች ለባርነት ዝግጁ መሆናቸውን በተለያዩ መድረኮች ሲያንጸባርቁ ደግሞ ታይተዋል። ዲሞክራሲና የግለሰብ መብት በሚል ሽፋን የሀገርን ጥቅም አሳልፈው ለመስጠት በቀኝ የፖለቲካ መስመር ድረስ ተሰልፈው ይገኛሉ። አሁንም የሁሉንም አካሄድ በንቃት ተከትሎ ማክሸፍ ተገቢ ነው። እንግዲህ ላለው ሁኔታና ችግር እንግዲህ ያለንበትና ወዴት ሀገራችን እያመራች መሆኑ ላለው ቀውስ ደግሞ ማንማን ተጠያቂ መሆኑን እንግዲህ በጥቂቱ የገለጽኩት ይመስላል። ወደ መጨረሻው ላይ እንግዲህ ወደ ማጠቃለያው ደግሞ ያለኝን ሀሳብ ሰነዝራለሁ። አመሰግናለሁ።
በጣም ጥሩ አታገሬ ዶክተር ደብሩ። እስቲ ወደ ተከታይ ጥያቄዎችን አምጣታችሁብና እና እስቲ አቶ ርቁ ያቀርብላችኋል ጥያቄውን።
እስኪ እኔ ደግሞ አንድ እንዳው እንደ የመጨረሻ ጥያቄ የሚሆን ላንሳ። አሁንም ድርድር እየተደረገ እንደሆነ ጭምጭምታ አለ። አማራው ደግሞ በዚህ ድርድር ውስጥ እየተካተተ አይመስልም። የተለያዩ ልኡካኖች በተለያየ ጊዜ እየተመላለሱ ነው። የአሜሪካን ግፊት አቢስ ለመቀበሉም የውስጥ አዋቂዎች ይገልጻሉ። በዚህ ዙሪያ በእናንተ በኩል ያስተዋላችሁትና የሰማችሁት ካለ አስተያየታችሁን ብትሰጡን አመሰግናለሁ። እስኪ አገሬ አዲስ አንተ ጀምር።
እሺ። እንግዲህ ድርድር መቼም በየትኛውም አኳያ ለበጎም ሆነ ለመጥፎ ነገር ይደረጋል፣ ይካሄዳል። እና ድርድሩ ምን አይነት መልክ አለው ብለን በምናይበት ጊዜ እውነት አገርን እንደ አገር የማስቀጠልና የህዝቡን ጥያቄ የሚፈታ አገራችንን ከቀጣዩ አደጋ የሚያድን ህዝቡን ለሰላምና ለብልጽግና የሚያበቃ ራዕይ ያዘለ እና በዛ ሂደት ውስጥ ያንን በር የሚከፍት እና ለዛ የሚሰለፉ ኃይሎች ተባብረው የሚስማሙበት ድርድር ነው ወይንስ እነዚሁ በጎሳ ፖለቲካ እስበሳቸው የሚሻኮቱ ለጊዜው ተባብረው የነበረውን ስርዓት የማስቀጠል ሂደት እንትን ተስማምተው ከገቡበት የእርስ በርስ ግጭት ወጥተው ያንኑ የያዙትን ዓላማ በጋራ የማስቀጠል ሂደት እንዲያመጡ ነው የሚለውን መመልከት አለብን። እንግዲህ በዚህ በኢትዮጵያን ዙሪያና በኢትዮጵያ አንድነት ዙሪያ ድርድር እስካሁን ያለ አይመስለኝም። ቢኖር ጥሩ ነው። እንግዲህ ድርድሩ ይሄ ለሀገር ህልውና እና አንድነት በተለያየ ጎራ ተሰልፈው የነበሩት አንድ ለመሆን በአንድ ግንባር ለመሰለፍና የሀገራቸውን ችግር ለመወጣት ለመቋቋም የሚያደርጉት ድርድር ቢሆን በጣም መልካም ነው፣ ይመረጣል። ሌላው ግን ድርድሩ በአሜሪካንም ሆነ በሌላው በምዕራብ ዓለሙ እንትን ስፖንሰር የሚደረግ እና በእነሱ ፍላጎትና ጥሪ የሚካሄድ ድርድር ግን ለሀገሪቱ የሚበጅ ነው ብዬ አልልም። ምክንያቱም የምዕራብ ሀገሮች እስከ ዛሬ ድረስ በሀገሪቱ ላይ የተደረገውን በደልና ግፍ፣ በህዝቡ ላይ የተፈጸመውን፣ በሀገሪቱ ላይ የተከናወነውን ኢሰብአዊ ሁኔታ በቅጡ ያጣሉ። እንደውም ለዛ ፈጻሚ ቡድኖች ለወያኔና ለመሰሎቹ ለተከታዮቹ የፋይናንሻልም ሆነ የፖለቲካና የዲፕሎማሲ ድጋፍ ሲያደርጉ ነው የኖሩት እና አሁን የአገራችን ያ አገልጋይ መንግስት ያሁኑም ቢሆን አገልጋይ ነው። በማገልገል ቦታ ላይ ነው እንግዲህ ሽኩቻው። እኔ ላን የተሻልኩ አገልጋይ ነኝ፣ እኔ የተሻልኩ ነኝ በሚል ነው እና በዛ ደረጃ ነው እንጂ መሰረታዊ ልዩነት ኖሯቸው አይደለም። እና በዚህ ደረጃ እንግዲህ በአሜሪካኖችና በዚህ በምዕራባውያን የሚደረገው የድርድር ውስጥ ውስጥን የሚካሄደው ድርድር እነማንን ያካተተ ነው ቢባል እነማን እንደሆነ ለማወቅ የሚያዳግት አይመስልም። ቅድም እንደገለጽኩት በእነዚህ በጎሳ ድርጅት ውስጥ የተሰገሰጉትን እና ያንን ህገ መንግስትን ተሸክመው እንደ መጽሐፍ ቅዱስ አንተን አይደፈርብንም ብለው የሚጮሁትን እነሱን ደግሞ ሌሎቹን ደግሞ በኢትዮጵያ ስም አትሊስት የምዕራባውያንን ጥቅም እና የበላይነት የሚቀበሉ አገልጋይ የሆኑ የኒዮሊበራል ፖለቲካ እይታ ራዕይ ተሸካሚ የሆኑትን እነዚህን በአንድ ላይ አምጥቶ ህዝቡን ለማወናበድ አትሊስት ይሄውና የተሻለ መንግስት መጣል ለማለት የሚያደርጉት ሩጫ እንዳለ ነው እኔ የሚገባኝ እና ያለው። ስለዚህ ይሄንን በኢትዮጵያ ላይ የተመዘዘ ዓለም አቀፍ ጫናና ዘመቻ ከኢትዮጵያ አልፎ አፍሪካን እንደገና ለመቀራመትን በታትሎ በቁጥጥር ስር ለማድረግ የመንደርደሪያ እርከን ነው ስፕሪንግ ቦርድ እንደሚሉት አድርጌ ነው የማየው። ይሄ ድርድሩም ቢሆን በዛ አካል ለዛ መዳረሻ የሚያገለግል ድርድር እና ስምምነት ነው ብዬ ነው የማምነው እንጂ ለኢትዮጵያ አንድነትና ለህዝቡ ሰብአዊ ክብር የሚያገለግልና የሚጠቅም ነው ብዬ አልልም። ከዛ ጎራ የዚህ አይነት አስተሳሰብና ሰብአዊነት የሚመነጭ አይደለም። በየሀገሩ ሁሉ የደረሱት የሀገር መፈራረስ እና የህዝብ ስቃይ፣ መበተንና ስደት፣ ማለቅ፣ እልቂት፣ ይህ ሁሉ በእነዚህ በምዕራባውያን ታስቦና ታቅዶ የመጣ ነው። አንዳንድ ጊዜ ተደራደርን ይሉና ተደራድለው ለአውሬ ነው ህዝቡንና ሀገሩን አሳልፈው የሚሰጡት። ይኸውም አሁን ለምሳሌ የአፍጋኒስታንን ብናይ ላለፉት አመታት ሁሉ በካታርና በመሳሰሉት ሀገሮች ድርድር እያሉ በአደራዳሪነት ተቀምጠው ነበር። አሁን አዘንዶ ዘደይ ግን ምንድነው ያደረጉት? በቃ ራሳቸውን ተከላከሉ ብለው ሙልጭ ብለው ጠፍተዋል። ያንን ስንትና ስንት ሚሊየን ህዝብ ከተሰደደ ካለቀ በኋላ አሳልፈው ተደራድረው ለታሊባን ነው ሰጥተውት የወጡት። እና እንዲህ አይነት እንትን ነው የሚሰራው ደባ። እና በሀገራችንም ይሆናል ድርድር በእነሱ ይመጣል ብለን ሰላምና ለሀገሪቱ አንድነት የሚበጅ መፍትሄ ይፈጠራል ብለን መዘናጋትና መታለል የለብንም። ያው ቢያመጡ በማር የተለወሰ መርዛቸውን ነው የሚረጩብን። እኛ ያለን መፍትሄ በራስ መተማመን፣ ኢትዮጵያውያን በራሳቸው ድሮም አድዋ ላይ የድል የመጡት በራሳቸው ተማምነው በራሳቸው ትግል ነው። ከዛም በኋላ እንኳን ያየነ እና አሜሪካንን ክህደት ደጋግመን አይተናል። በሶማሌ ተስፋፊ እንትና በማን ነው በሰይድ ባሬ መሪነት የተቀሰቀሰው ወረራ በዛ ጊዜ እንኳን ኢትዮጵያ የከፈለችውን መሳሪያ እንዳታገኝ አግደው ከሶማሌ ጎን ተሰልፈው ኢትዮጵያን አጥቅተዋታል። በክፉ ቀን ቀን የሚከዱ ሰዎች ናቸው። እነዚህ ለክፉ ቀን የሚቆሙ አይደሉም። አሁንም የምናየው እንደዛው ነው። ፈረንሳይ እንኳን ከሁለት አመት በፊት በኢትዮጵያ የገዛችውንና የፈረመችውን የመሳሪያውን ሽራ አልሰጥም ማለቷ የዚህ ሁሉ ነው። እነዚህ ቀናይተው የሚጥሩ ችዎች ናቸው። እና ይሄንን ተገንዝቦ በማንም ሳይሆን የኢትዮጵያ ሕዝብ በራሱና በፈጣሪው ተማምኖ አንድነቱን አጠንክሮ ያገሩንና የራሱን ህልውና ማስከበር አለበት። መጀመሪያ አሁን እየተንደረደረ የመጣውና የተደፈረውን የአማራ ማህበረሰብና መሬቱን ነጻ አድርጎ ሌላውንም ሀገራዊ ኃይል አሰባስቦ ጭራሽ ሀገራችንን ለዘለቄታው ሰላምና አንድነቷ መታገል ያለብን ወቅት ነው እላለሁኝ። ሁሉም ይህንን ይዞ መነሳት አለበት። አለበለዚያ ግን ያንን ካላደረግ በተያዘው መንገድ ከተቀጠለ ለከፋ ችግርና ቅሌት ይዳርገናል። ሁሉም ሀገረ ቢስ ይሆናል። ለእልቂትና የተረፈው ለስደት ይዳረጋል የሚል ስጋት አለኝ። በወያኔ ጅራፍ ያልተገረፈ በጥይት ያረገፈ የጎሳ ተወላጅ የለምና ትምህርት ሊቀስም ይገባዋል። ከሌሎቹ ከአማራው ወገኑ ጋር እጅ ለእጅ ተያይዞ የጋራ ችግሩን የጋራ ጠላቱን ማስወገድ ይገባዋል። በውጭ ኃይሎች መተማመንና እነሱን ተስፋ አድርጎ የእነሱ ለማኝ እናንት መሆን አይገባውም። ከዛ ከእንትን መውጣት አለበት። ራሳችንን በራሳችን የምናስከብረው በራሳችን ሪሶርስ መሆን አለበት ላለው እዚህ ላይ ላብቃ።
በጣም አመሰግናለሁ አቶ ሀገሬ። እኛም በሀሳብህ ዙሪያ እንጋራለን። በዚህ ድርድር ኢትዮጵያንና ኢትዮጵያዊነትን ይታደጋል ብለን አናስብም አናልምም። ዶክተር ደብሩ በአንተ በኩል ያለህን ሀሳብ ስጠን። አመሰግናለሁ። መስመሩ ያንተ ነው።
እሺ፣ እግዚአብሔር ይስጥልኝ ወርቁ። በቅድሚያ የሰውዬ ማን የመንግስት እንግዲህ አሜሪካንም ሆነ የማንንም ድርድር መቀበልም አልነበረበትም። የወያኔ ምንነት እንደው በምድር ላይ ያለን ሁሉ ወያኔ ያደረገውን በእነሱም ሆነ በማንም ላይ ቢፈጸም እነኚህ ሰዎች ለወሬ ነጋሪ እንዳይተርፉ የሚያስደርግ ድርጊት ፈጽመው ሄዱ ናቸው። ከእኛ ባላነሰ የወያኔ ምንነት ያውቃሉ። በቅርቡ የሀገር ክደት፣ በዘረፉት ንብረት፣ በኢትዮጵያ ሕዝብ ላይ የፈጸሙትን ሁሉ ከኛ ያላነሰ እንደሚያውቁ የዊኪሊክስ መረጃ እንትን በሚባልበት ጊዜ ለመረዳት ችለናል። ስለዚህ ይህ ሰውዬ ግን የመጨረሻ ደካማ ነው። ኢትዮጵያዊም አይደለም በመንፈሱ ማለት ነው። ይሄ አጭበርባሪ ሰውዬ የኢትዮጵያ ዳር ድንበር ሲከብ ሲደፈር ምንም ያጋጨን ነገር አለ ሱዳንም ጎረቤቶቻችን ናቸው ያለ ሰውዬ ህሊና ቢኖረውና ኢትዮጵያዊነት ቢሰማው ኖሮ እነኚህ ወንጀለኞች ለድርድር ሳይሆን ለፍርድ መቅረብ አለባቸው ማለት ይኖርበት ነበር። ማንም ደግሞ ፈረንጅ አለም አላለም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም የተዳደረው። እና ኢትዮጵያን ያስደፈረ ስለሆነ ነው እንጂ ባለፈው ትዝ ይላችሁ እንደሆነ ያለቀለትን የግብጽ ጉዳይ የአባይ ጉዳይ የአሜሪካኖች ሸምጋይነት ተብሎ ቢጠየቅ ይሻለ ነው። እንደውም የቀሩት አፍሪካኖች አኩርፈው በስተጀርባ ይሄንን እንኳን ማድረግ የተሳነው አእምሮም ያለው ድፍረትም ያለው ሰው አይደለም። የሱ ከአሜሪካ ጋር ተደራደረ የሚለውጠው ነገር የለም። ዛሬ ወያኔ ትግሬ በኢትዮጵያ ውስጥ በአማራው ላይ የፈጸመውን እንትን እንኳን በአማራው ምድር ቀርቶ በኢትዮጵያ ውስጥ ወያኔ ትግሬ በሰላም ይኖራል የሚል ግምት የለኝም። 50 ሚሊዮን አማራ ይተላለቃታል እንጂ እነኚህ ወራሪዎች ባደረጉት በፈጸሙት ግፍ ከ6 ሚሊዮን ያላነሰ አማራ ያሰጁ ናቸው። ማንንም የማይክደው እነሱ 2.5 ሚሊዮን ነበር መሰለኛው ለተባለው ይሄን ያደረገ የትግሬ ወራሪ እና አባሎቻቸው ምንም ምርጥ ይሁን አንዲት ጋት መሬት የአማራ መሬት በማንም እንት እንደማትል አማራ አስመረስቱን ገባበት ገብቶ የሚያስመልስ ነው። መተከል ምንም ዛሬ ወራሪ ኦሮሞዎች ያዙት መሬት የነባር ኢትዮጵያውያን መሬት ነው እና እንኳን እነሱ 450 አመት እንትን ያደረጉ 800 አመት ደቡብ አውሮፓን ወረ የነበረው አረቦች ፖርቹጊዞች እና ስፓኒሾች ከ800 አመት በኋላ መንጥቆ አውጥቷቸው አብሯቸው። ስለዚህ የበርካታው ኦሮሞ መንፈስ ይሄ ነው ብዬ አልገምትም። ግን አማራ አንድ ተረት አለው። የአማራ ብቻ ሳይሆን ማንም እንትን ነው እርስት በሻመቱ ለባለቤቱ ይላል። ስለዚህ አሜሪካ ደረገ አላደረገ ምንም የሚለውጠው ነገር የለው። ኃይል ነው እንደኛ አረመኔዎች አማሪ አረመኔ ነው ፈረንጆቹን ነው የሰው ምድር አጥፍተው ሮማኖች ምን ሉ ነበር አሉ ቴራኑ ሉሊነስ ይሉታል አሉ። የሰውን መሬት እነሱ የፈለጉትን መሬት ባዶ መሬት ነው ያሉ ነበር ይወርሱ የነበረው። ዛሬም ከዛ የተለየ አይደለም እና አብይ ከነኝ ሰዎች ጋር ተስማማ አልተስማማ አሜሪካ ከነሱ ጋር ሰፈረ አልሰፈረ ይተላለቃታል እንጂ የአማራ ህዝብ አንዲት ጋት መሬት ሊሰጥ አይችልም። እና እሱ ቢፈርም ዛሬ የሚደረገው ነገር ግልጽ ነው። ቅድም ተጠቅሳችሁት እንደነበረው ተቆላ መሰልከኝ እንትን ያለው ማን ነው አፋር ሄዶ ወታደር ልብስ ለብሶ እንትን ያለው በአፋር በኩል ሰራዊቱ ሙሉ ትጥቅ እንትን እንዳለው ነበር እንትን የተባለው። በዚያ በወሎ በኩል ግን ሰራዊቱ እንዲሸሽ ሰራዊቱ ብቻ አይደለም የአማራ ልዩ ኃይልና ፋኖ ራሱ እንዳፈገፍግ እሱን ደግሞ የመሪ የጦር መሪ ተደርጎ እሱን የሚከተል አማራ ለይመቆ አንዳንዴ ይደንቀኛል። ይሄንን የወራሪ መሪ እንደ መሪ መቁጠሩ ራሱ የአማራ ሞት ያኔ ነው እና ህግ የሚያከብር ህዝብ ስለሆነ እና በድንቁርና ለበለው ማንኛውንም መሪ እግዚአብሔር ሾመው ነው የሚል ፈሊጥ አለው። እና ይሄንን እግዚአብሔር ሾመው ብሎ ማለት በእውነት እግዚአብሔርን እንትን ማለት ነው። ስለዚህ ምንም አይዘልቅም እሱ ፈርሞ ሰጥቻለሁ ብሎ ቢል አይደንቀኝም። ደግነቱ ያው የታየው እንትን ነው። በወልቃይት በኩል 11 ጊዜ ነበር ሙከራ ያደረገው ትግሬ ሊወር በሱዳኖችም ጭምር የብረት ግርግዳ ሆኖ ነው እንትን ያደረገበት። እንደውም ምስማር በመጡት ቁጥር እንደሚጠነክር ሁሉ ህዝቡ እንትን እያለ ነው። እንግዲህ 2600 አማሮች ገሎ ይሄድ የነበረው የትግሬ ከበርቲ እና ሰራዊት ነው። ሰራተኞቻቸውን እንግዲህ በገዛ መሬቱ አማራው ኩል ሆኖ ነበር ያገለግል የነበረው የቀን ሰራተኛ ሆኖ ደሞዛቸውን እንኳን ለመክፈል አልፈለገም። ስለሚገላቸው ትግራው አልከፈላቸው እነኛን ለሞት ከ2-3 ሳምንት በፊት ነበር ሊገሏቸው እንትን ወስነ የነበረው እና 2600 እንግዲህ ይሄ የታወቀው ነው። 2600 አማራ በታሪኩ ተደርጎ የማይታወቅ ትግሬ ጨፍጭፎ ሚስቱን ሳይቀር ልጆቹን ሳይቀር ከአማራ የወለዳቸው ይሄን አድርጎ ነው ትግሬ ሄደው። ትግሬ ነው የምለው በነገራችን ላይ ሌላም ቃል የለውም ትግሬ ወያኔ እንትን ነው። ይሄን አድርገው የነበሩ ሰዎች መቼም ይሉኝታ የሚባል አልፈጠረባቸውም እንጂ እኔ እንኳን ይሄን አድርጌ ማንንም እንትን እንደውም በኢትዮጵያ ውስጥ እኖራለሁ የሚል እንትንም አይኖረኝ ነበር እነሱን በሆነ የድፍረታቸው ድፍረት ሲፈጥራቸው ይሉኝታ የሚባል ነገር ስላልፈጠረባቸው እንጂ እንደው በቁሙ ያቺን ሀገር ይረግጣሉ ወይ ነው እንኳን ሊረከብ ቀርቶና ካሁን ወዲያ ያማራው ትልቅነት ነው እንጂ አንድ ትግሬ በአገሬ ይኖራል አይልም ነበር ሌላው ህዝብ ቢሆን ኖሮ። አማራጩ አሰው ስለሆነ የጀምድር ውስጥ ጎንደር ውስጥ ማለት ጎጃም ዛሬም ማአት ትግሬ ነው የሚኖረው። ማንንም እንደ አማራ ምድር ማንንም ሰው ከአለም የመጣ በእንግድነት የሚያስተናግድ ህዝብ የለም። ያ ስለሆነ እንጂ እነሱ አሜሪካ ፈቀደል ፈቀደ ደሞ እነሱ አደረጉ አልደረጉ የኢትዮጵያ ውርደት የኢትዮጵያን ጉዳይ የባዳን መቀለጃ ያደረገ መንግስት መፍቀዳችን ነው ማንንም አልወክስኔ እንደው ምንም ጊዜ ራስን መመልከት ነው ዋናው እንትን ለኢትዮጵያ ለዚህ ለደረሰችበት እንትን ካማራው ሌላ ካማራው ቀለም ቆጥር ሌላ ሞክሰው ሲልም ቀለም ያልቆጠሩ ዘመዶቻችን አስላፍ ሳይተዋወቁ ያቆዩልንን መሬት አገር ከጠላት አብሮ ከወያኔና ከኦነግ ማበር ነው ምለው እነሱን አለመዋጋት ከጠላት ማበር ነው ስለዚህ እኛ ፈረንጅንም መውቀስ የለብንም እቤት ቤታችን ሳይጠራ ባዳን እኮ መገልገያ አግኝተው ነው እንትን ያለው እና አማራው ሌላውን ይደለም እኔ እንደው አማራው አንዱን በነገራችን ላይ እን ከተከሰን ሁሉም ኢትዮጵያ ህዝብ በአማራው ላይ እንትን ብሏል ለነል ማስችላን አንዳን ነገር ልትከስ አብዲል ያደረገውን ነገር ሰምታችኋል በወያኔ እንትን ነው ሶማሌ ይሄን ያደረገው ግን የዛሬ 30 አመት ኢትዮጵያና ማን ነው ወያኔና ኦነግ ኢትዮጵያን ቦርሩበት ጊዜ ባህረርጌ ከ200 ሺህ በላይ ነው ኦሮሞ የሚባል የፈጀው ኦነግ አማራን የፈጀው እድሬዳዋ ከተማ ውስጥ በሁለት ቀን ውስጥ 69 አማራ እንደተገደለ ይሄን ያቆመው ይሳው ነው ሶማሌው ነው ይሄን ጀግና ህዝብ አታድርጉ ዛሬ ድርቅ ብረስ ያስፈታውን አማራን የመሰለ ጀግና ህዝብ እጅግሩን ይዞ በተቀመጠ በእናንተ አይጨፈጨፍም ብሎ ያቆመ ሶማሌ ነው ይሳ የሚባለው ጎሳ ነው ይሄን ልንዘነጋው አይገባም እና ሶማሌ ትልቅ ህዝብ ነው የአማራን ጀግንነት ጠንቅቆ የሚያውቅ ጀግና ህዝብ ነው ይሄን አድርጓል አፋሮችም ይሄንን ብለዋል በነገራችን ላይ በአማራው ላይ የሚደረገው እንትን እምንዋጋው ነው ብለዋል በጀግንነታቸው የማይታወቁ በኢትዮጵያ ከማንም የበለጠ ለኢትዮጵያ ሲዋደቅ የነበረ ያጥቂት ህዝብ ጀግና አፋርም ትልቅ ወገናችን ነው ለአማራ ባላዋቅም ተቆርቁራል አንድ አማራ ተጠራል ተወረወረበት አፋራ የሚባለው ቦታ ውስጥ ትግሬንም በሚያድርግበት ጊዜ እና ኦሮሞ ተብየው ዛሬም አማራን በሚጨፈጭፉበት ጊዜ ውስጥ ሶማሌው በእና በአብዲሌ ጊዜ ወደ 120 አማሮች ተገለዋል ቀሳ ውስጥ ምን ተደርጓል እሱንም ወያኔን ያቀነባበረው ይሄን ያደረገው እንጂ ሶማሌው አልነበረም እና እንደው ይሄን ልትከሰው ብዬ ነው ስለዚህ ዋናው ነገር አማራውና ሌላው ኢትዮጵያ ይገባኛል ማለት ያገባኛል የሚል እንትን ይሄን የወራሪ አሜሪካንን እንትን ጣልቃ ገብነት አሻፈሬ ማለት አለበት መሐመድ ፋራህ ዲድን ታስተውሱት ይሆናል ያጀግና ሶማሌ ከዚህ በምን ኦገስተስ ምንትስ የሚል ማታ አይሮፕላን አንጥቶ አንድ 20 ነው 18 ነው ሴቱ ሳይቀር ደፍቶ እየቆተተ እንትን ሲል ነው ጫልቁን ጠቅሎ ሄደው አሜሪካ እነሱ ብሎ ደጋፊ ስለዚህ ታሪክ የሚያውቁ አይደሉም ኢትዮጵያውያኖችም አይደሉም በመንፈስም ጀግነትም ያላቸው አይደሉም እነኚህ ዛሬ ስልጣን ላይ ተቀመጡ ማን ነው ኦነግ የተባለው ሆነ ብልጽግና የተባሉት እነኚህ ከሰው የማይቆጠሩ ግማሽ ሰው ነው ማለትቸው በነገራችን ላይ ህሊና የሌለው ሰው ግማሽ ሰው ነው እና በእነሱ ልንሸበር አይገባም ምንም ያድርግ በባዕዳን እንትን ላይ አይደለም መመስረት ያለበት በእኛው ጥንካሬ ነው በእኛው በኢትዮጵያውያኖቹ በአማሮቹና አማራን በመሰለ በማንኛውም ስልጡን ኢትዮጵያዊ ከአማራ የሚለይ አይደለም ስልጡን ኢትዮጵያዊ በኩልነት የሚያምን ነው አማራ የትም ተወለደ አንኮበረደ ግን አስተዳደገ ነው የሚለው እስላም ካበለ ዘላን ከፈተለ የሚለው ፍትሃዊ ነው እስላማዊ አሽም ብሎ የሚመሰክረው ክርስቲያን ወንድሙ ነው ብዙ ጊዜ ተክሳታለሁ በሴት ከበከረ እግዚአብሔር የተማከረ የሚል የሴትን ትልቅነት የሚያቅ ነው ማንንም ኢትዮጵያ ውስጥ ቀርቶ በአለም እዚያ ደረጃ ያልልና ያተረፈ ህዝብ የለምና አማራውን ጦርነት የታወጀበት አንዱም ስለሚቀናበትም ነው ውስጥም ያለው ውጭም ያለው የአማራውን ልልና ስለዚህ በራሱ ተማምኖ በሬን አላስነካም ካለ እኔ ባብይን ትላይ አይደለም በኢትዮጵያ መንግስት ላይ ሳይሆን ትልቁ ምነቴ ነው ላይ ያማራው ቆራጥነት ብቻ ነው ኢትዮጵያን የሚያደርገው እና እንደምታውቁት በረታን ትላይ ነው የቀረው እንትን የሚለው በርካታው አናሳው ኢትዮጵያዊ በህዝብ ቁጥር እንትን ያለው አማራው ትልቅ ተስፋ አድርጓል ምክንያቱም ትላንት 400 አመት በፊት የመጣው 28 ነገድ ያጠፋው የኦሮሞማው የሚባለው የወራሪ ኃይል 18 ነገድ 28 ነገድ ማጥፋቱ እንደውም ድፍን ኢትዮጵያን አላጠፋውም ብሎ በቁጭት የመጣ ይመስላል ዛሬ ሲዳማን የመሰለ ጀግና ህዝብ እነሱ ነው ለመዋጥ እንትን ብለዋል በርካታ ህዝብ ነገድ እንትን እያጠፋ እያፈናቀለ ነው ዛሬ ማንም አይቀርለት ባለፈው ነጭ ሳር ሲባል ሳሰማው ነጭ ሳር የሚባለው ትልቁ ባለም ትልቅ ግሩም የዜብራ እንትኖች ስብስብ ያለበትን ቦታ ከብት አንጥተው አውሬዎቹን እየገደሉ ነው ኦሮሞ ተብዮች ከአገር ቆርጠው መጥተው በመስራቅ ኢትዮጵያ ኦጋዴን ውስጥ አንድ ትልቅ አንበሶች እንትን ቦታ ነበር ከብት ለቀውበታል እያጠፉት ነው ስለዚህ ማንንም ለማውረር ተሰናድተዋል እነኚህ ሰዎች እና የቀሮም ኢትዮጵያዊ ከአማራው ጋራ አብሮ እነኚህ ወራሪዎችም ጭምር ልክ ማስገባት ይኖርበታል የወያኔ አለቀለት ጉዳይ ነው ወያኔ ለፍርድ መቅረብ እንጂ ዛሬ የሚፍጨረጨሩት እድሜያቸውን ለማራዘም እንጂ ስልጣን ለመያዝ ማለት አይደለም እነኚህ ለፍርድ የምንፈረዳቸው ለትውልድ የምንፈረዳቸው ወንጀለኞች ናቸው እና በዚያ
ዶክተር ዳብሩ አቶ ሀገር እንግዲህ ሰዓታችን ምንትን እያለ ነው
አዎ አይ እኔ እንኳን ወደ መጨረሻው መደምደሚያ ነው ሁሉ ነገር ተነስቷል እና ዋናው ነገር አሁን ያለንበትን ሁኔታ ለመለወጥ እና አቅጣጫውን ለመቀየር ዋናው ነገር ራስን አክብሮ ማስከበር ትልቁ እንትናችን አላማችን መሆን አለበት አማራው ራሱን ለማስከበር እና አክብሮ ለማስከበር የሚያስፈልጉ ሁኔታዎችን ማሟላትና መከተል አለበት ከጥቃት ለመዳን አጥቂውን ማጥቃትና መደምሰስ ድረስ ነካክቶ መመለስ ሳይሆን እስከ መደምሰስና እስከ ናካቴው እንዳንሰራራ አድርጎ መስበር ትልቁ ስትራቴጂ እና ግቡ መሆን አለበት በመጣበት መንገድ ለመመለስ የሚያችል ቁመና ላይ መፍጠር አለበት የኦሮሞም እንትን ሆነ የዚህ የጽንፈኛውና የተገንጣውና የኦሮሞማ አብራዜ የተጠናወተውን ኃይል በዛ መልኩ ነው መቋቋም የሚቻለው እና ጀርባ ለጀርባ እየተሻሹ መዝለቅ አይቻልም የጊዜ ጉዳይ ነው እና ጊዜው የጎራ የሚለይበት ወቅት ነው ብዬ ነው እንትን የምለው እና ስለ ሰው ልጅ መብትና እኩልነት ስለ ሀገር አንድነትና ክብር የሚቆረቀር ሁሉም ዜጋ አንድ ላይ መቆምና ግንባር መፍጠር ያለበት ይመስለኛል አሁን ወንድሜ ዶክተር ደብሩ እንደገለጸው የሶማሊያ ሀገር ወዳድ ኢትዮጵያዊ የኦሮሞም ሀገር ወዳድ ኢትዮጵያዊ ስንቱን አማራው ሲጠቃ አትነኩም ብሎ አብሮ የተቃጠለ የሞተ ኦሮሞ አለ የመዘንጋት የለብንም የትግራይም ደግሞ በሙሉ በጭፋት 100% የወያኔ ተከታይ ነው ብለንም ስህተት ውስጥ እንዳንገባ ብዙ ደግሞ ጥቂቶችም ቢሆኑ የወያኔን የሚቃወሙና የተቃወሙ ብዙ መከራ የደረሰባቸው በአሁኑም እንኳን የሚያወግዙ እና ከሌላው ከኢትዮጵያዊ ጎን የቆሙ እንዳሉ መዘንጋት የለብንም እነዚህን ሁሉ ሰባስቦ ብሎ የጋራ ግንባሩንና እንዲጎለብት ማድረግ ብሔራዊ መልክና ቅርስ እንዲኖረው ማድረግ ነው ከዛም አልፎ ተርፎ የነጮቹና የምዕራባውያን ደባ በኢትዮጵያ ላይ ብቻ የሚቆም ሳይሆን የኢትዮጵያን ቅድም እንደገለጽኩት የመን እንጠሪያ እርከን የስፕሪንግ ቦርድ አድርጎ የመጠቀምና አፍሪካን የመረታተንና በቁጥጥራቸው ስር የማድረግ ሂደትም ስላለ ይህንን በአፍሪካ ደረጃ አፍሪካ የተመዘዘ የጥፋት እንትን ነው ደባ ነው ሴራ ነው ብሎ አፍሪካውያኖች ደግሞ ከኢትዮጵያውያን ጎን እንዲቆሙና አትሊስት ትግሉ የኮንቲኔንታል ፎርም ወይንም የሀገራዊ እንትን እንዲይዝ የማድረግ ስራ ቢሰራ ጥሩ ነው እላለሁኝ እና እንደውም የአፍሪካ ሀገሮች የፈሩት የዚህ ወያኔና የተከታዮች ያመጡት የጎሳ ፖለቲካ በሀገራቸው ውስጥ እንዳይመጣባቸው በፍርሃትና በጭንቀት ላይ ስላሉ ያንንም በጋራ ለመቋቋምና ለማክሰም አትሊስት የማይፈልጉ አይመስለኝም እና የነሱንም በነሱ በኩል የዲፕሎማቲክና የፖለቲካ ስራ መሰራት አለበት ቅድሚያ ለነሱ እና እዚህ በየነጩ ቢሮና እንትን መንግስታት ደጃፍ ላይ መጮሁ ትክክል አይደለም እና ለመርስ ቀማሚው መቼም መርስ አትቀመመብን ብሎ የመጠየቅ ያህል ነው አይሆንም እና ይህንንም በስፋት እንድንመለከተው ጥሪ ለማድረግ ነው በዚሁ አበቃለሁ ጨርሻለሁ አመሰግናለሁ
ዶክተር ደብሩም አጠቃላይ ሀሳብ ካለ እስቲ አልነካቸው ነገር ካለ አንዳም ሲቀደልስተና ውይይታችንን እናጠቃለን
አዎ እንትን ዋናው በእኛው ላይ መመስረት ያለበት አገር የተከስከው ለአፍሪካውኖችም ጠንቅ መሆናቸው በርካታ አፍሪካውኖች ይሄንንም እኛም ተክተን እንት ማለት ያለብን ጉዳይ እንጂ ፈረንጅን ደጅ በመጥናት ይሄን በመሳሰለው እንት እንዳልሆነ መጀመሪያው ሁላችንም እንት ምን ነው ነው የኛ አንድ ሆኖ አራንዳች ሉንታ የወያኔን እንትን አጥፊነት የዛሬ 10 አመት 11 አመት ቅድም ባዚ የዛሬ 10 አመት ኢትዮ ሚዲያ ላይ አንድ ጽሁፍ አስፈሬ ነበር ወያኔ የኢትዮጵያ ትልቁ ጠላት የወያኔ ጠላትነት ለትግሬ ህዝብ ነው ከማንም የበለጠ እነሱም ያውቃሉ 40 ሺህ በላይ ህዝብ ነው ትግሬ ውስጥ ገደሉ የሚባለው እነኛ አረመኔዎች እና ምን ነበር እዛ ጽሁፍ ላይ እንት ያሉት ሙሶሎኒ የፋሽስቱ ኢትዮጵያን በወረረበት ጊዜ ማአት ድህነት ላይ ህዝቡን ዳርጎ አገሪቷን በዛው ሁኔታ ላይ ስለጣለ አገር ተበሰባስቦ ነው ፓርቲዛንስ የሚባሉት ቁልቁል የሰቀሉት ያን ሰውዬ ወያኔም እንመለስን እንደዛ ቁልቁል መስቀል ይኖርባቸዋል ለኢትዮጵያ ህዝብ ይቅር እንዲላቸው ምክንያቱም ወታደሩ ትግሬ ነው እና ብዙ ጊዜ ምን ለውን ተናለ የሁሉ ትግሬ ሁሉም ሆንም የለበትም እኔ ጥቂት ትግሬ ነው የምቆጥረው ጌታቸው ረዳ ከካሊፎርኒያ ገብረመድን አርያ ከኢትዮጵያ አንድ ከማርያም ነው አንተም ይባል ልጅ አለ ይሄ ሁሉ ምሁር እንደውም ተስፋ ማን ነው ይሄን እንትና የተከሰው ገብረመድን አርያ ባንድ ጽሁፉ 95 ነው 95% የትግራይ ህዝብ ወያኔን ይደግፋል አለ እርግጥ ነው እንግዲህ ለረጅም ጊዜ አሳስተውት ነግረውት ያልተምንትን ሊቀበል ይችል ይሆናል የውስጥ ያለው ብቻ ሳይሆን ውጭ ያለው የተማረው ምንም ስጋት አለብኝም አይለው ሙሉ ይደግፋቸዋለሁ ሀቅ ነው ስለዚህ ፈረንጅ የሚለው ኤክሰፕሽን የሚል እንደው በትንሽ በትንሹ ጀም ሁል ጊዜ እንትን አይደለም የበረካታው ድጋፍ እንዳለው ምንም ጥርጥር የለውም ዛሬ ምንም ጥርጥር የለውም እና ልናፍራ ይገባም ይሄን በማለታችን ለያፍር የሚገባ የትግሬ ህዝብ ነው ሁሉም ጭምር የሁሉም ቀናውም ለያፍር ይገባል እነኚህ ሰዎች ባደረጉት የኢትዮጵያን ዳር ድንበር አሳተው ባህር በር አሳተው የኢትዮጵያን ሰራዊት እጇን ባዶ እጅ ያደረገ ማንም በአለም ታሪክ ውስጥ ወያኔ በኢትዮጵያ ላይ የፈጸመው ወንጀል የፈጸመ እንትን የለም እያንዳንዱ ትግሬ ኃላፊነት አለበት ነው የምለው እኔ በሱ ስም ይሄ ስለተደረገ እና እኛ በግል እንትኖች ሳይሆን ለራሱም ለትግሬ ህዝብ ዛሬ ይሄን ሰሞኑን ሰማለው ከናዝሬት በወረንቶ እየለቀመው አስወጡት አሉ ትግሬን አግባብ ነው ማለት አይደለም የማይቀር ጉዳይ ነው እንደ አይነቱ ነገር እና የትግሬን ህዝብ ትልቁ ጠላት ደጋግም የማነሳው እንት ነው ባስተማርኩበት አንድ ዩኒቨርሲቲ 18 ትግሬዎች ኢትዮጵያውያኖች መጣ 16 ትግሬዎች ነበሩ ዘሬ ያሳያችሁ አምስት በመቶ የኢትዮጵያ ህዝብ የሚወክል እንትን ከአስራ ስምንቱ አንዱ እንኳ ቢበዛ ነበር ግፋ ቢል ከሀያ ነው አንድ ሊሆን የሚገባው። 16 ትግሬ የላከ ነው። እነኚህ ከትግሬ ቤተሰብ እኮ የመጡ ናቸው። ወታደሩ ትግሬ ነው። ምኑ የመንግስት መስሪያ ቤቱ እንትን ነው። ስለዚህ መቶ መቶ በመቶ መሆንም የለበትም። ቅድም ሀገር የላልከው ነው። የበርካታው ትግሬ እንትን ምንም ጥርጥር የለውም። ድጋፍ አለው፣ ይደግፋቸዋል እነኛ እና ይሄ እና እንትንም ማን ነው ወደኋላ የምንችለው ነገር የለም። ይሄ ሀቅ ነው። እና የኛ አንድነት ነው ዋናው ነገር። በቀሩት ላይ መመስረት የለበትም። እንደኔ የኛ የራሳችን እንትን ነው አንድነት ነው። ለማንም ኢትዮጵያ የበጀው ነገር የለም። ለቅድም ጠቅሼው እንደነበረው ወያኔ ሰበሰበው ምራጭ ነው፣ የትግሬውም ምራጭ ነው፣ የአማራውም የቀረውም ምራጭ ነው። በህብረተሰባቸው ውስጥ ዝቅተኛ የሆኑ ሰዎችን ነው ስብስብና ያለ። እነኚህ ሰዎች ሲዘርፉ የከተማ ቦታ ሲሸጡ ይሄን ያደርጉ የነበሩ ሰዎች ናቸው ስልጣን ላይ ያሉት። አሁን ዛሬ ምንድነው ብልጽግና ብሏቸው አልመሰለኝ። ስለዚህ ለተወላጁ ለድፍን ኢትዮጵያ የሚበጁ ሰዎች አይደሉም ዛሬ ስልጣን ላይ ያለው መንግስት። እና ለፍርድ መቅረብ ያለበትና በሆነው መንገድ ይሄ ስልጣን መለቀቅ ያለበትና ህዝባዊ መንግስትም ሆነ ጊዜያዊ እንትን ለንገላገለው የሚገባ መንግስት ነው። ማንንም ኢትዮጵያዊ ይሄን መንግስት ይደግፋል የሚል እንትን የለኝም ስልጣን ላይ ካለው በስተቀር። የኦሮሞ ወጣት ይሄን ለመልጥሰው እንደው በነገራችን ላይ የኦሮሞ ወጣት ዛሬ ለድህነት ያበቃው አንዱ አማርኛ እንዳትማር የጠላት ቋንቋ ነው ተብሎ እንግዲህ ሰው የወገኑን ቋንቋ እንዳይማር መደረጉ ብቻ ሳይሆን ላሽከር ለግርድና እንኳን ቦታ የላቸውም ዛሬ ከቀረው ወገኑ ጋር እንዳይገናኝ ነው ያደረገው። በርካታውን የኦሮሞ ወጣት ኦሮሚያ በሚባለው ውስጥ የሚኖረውን ሌላ ኢትዮጵያዊ በቋንቋው እንዳይናገር ብቻ አይደለም ያደረጉት፣ በቋንቋው እንዳይናገር እንዳይዳኝ። ስለዚህ ያደነቆሩት አማራውን ብቻ አይደለም ሌላውንም ኢትዮጵያ ብቻ አይደለም የኦሮሞን ተወላጅ አማርኛ እንዳይናገር ጭምር ነው ያደረጉት ዛሬ። ስለዚህ እነኚህ ኦሮሞ ራሱ ለፍርድ የሚያቀርባቸው ናቸው ዛሬ ስልጣን ላይ ያሉት ሰዎች። እና ይህ መንግስት ልንቀበለው ልንቋቋመው ለአንድ ቀን ሊያስተዳድር የሚችል መንግስት አይደለም። እና የኢትዮጵያውያኖች እንግዲህ መበርታት ነው ይህን ተረድቶ አላንዳችን ሁኔታ ይህን መንግስት በኢትዮጵያ መንግስት የምንተካበት ጊዜ ሩቅ አይመስለኝም። ጨርሻለሁ።
በጣም እናመሰግናለን ዶክተር ደብሩ። አቶ ሀገሬ፣ ዛሬ ባደረግናቸው ውይይቶች አድማጮቻችን በቂ ግንዛቤ ያገኙበታል ብለን እናምናለን። ዛሬም እንደ ወትሮ በጋበዝናችሁ ሰዓት በመቅረብና ሐሳባችሁን በማካፈል ለምታደርጉት ትብብር የላቀ ምስጋና እያቀረብን የሀገራችን መከራና የሕዝባችን ሰቆቃ አሁን በምንሄድበት መንገድ ቶሎ ሊቋጭ የሚችል አይመስልም። ሆኖም ትብብራችሁ እስካልተለየን ድረስ ወደፊትም በሀገራችን ጉዳይ ብዙ መምከር እንደሚገባን በማመን ዛሬ ለሰጣችሁት ሐሳብና የመፍትሄ አቅጣጫ ከፍ ያለ ምስጋና እያቀረብን በዚሁ እንሰናበታለን። በጣም እናመሰግናለን። እግዚአብሔር ይስጥልን። ደህና ሁኑ እንላለን። ተኮላም እኔም ወርቁ ነኝ። እናመሰግናለን።
ደህና ሁኑ።
እኔም አመሰግናለሁ ዶክተር ደብሩ።
አመሰግናለሁ ወርቁም ተኮላም። እግዚአብሔር ይስጣችሁ።
አሜን አሜን። ተደዋወሉ።
እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ሶ ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ።
ደመና ማን
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። አሁን ላይ ሳምንታዊ ስርጭታችንን ወደ ማጠናቀቁ ተቃርበናል። የዛሬውን የነሐሴ 9 ቀን 2013 ዓ.ም ወይም የኦገስት 15 2021 ስርጭታችንን ያስተናገድናችሁ ተኩላ ወርቁና እኔ ወርቁ ሞላ ነበርን። መልካም ሳምንት፣ መልካም ጤንነት እየተመኘን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
Just an uncle.